የዘጠነኛው ቀን ቪፓሻና ኮርስ የመምህር ጉንካ ንግግር። የዘጠነኛው ቀን አለፈ። የዚህ 10 ቀናት የዳማ ኮርስ ማለቂያው ቀን እየተጠጋ ነው። ለዘጠኝ ቀናት በዚህ ቴክኒክ በትጋት ከሰራችሁ በኋላ አሁን ደግሞ እንዴት በዕለት ተዕለት ኑሯችሁ ላይ እንደምትጠቀሙበት ይግባችሁ። ይህን ካላደረጋችሁ የአስር ቀን ኮርስ መሳተፉ ምንም ጥቅም የለውም። ልክ እንደ ቅዳሴ ወይም ወንጌል ደገማ ይሆናል። የቪፓሻና ቅዳሴ ቪፓሻና ዓላማው ይህ አይደለም። ቪፓሻና የአኗኗር ዘይቤ ነው። እንዴት ትክክለኛ ሕይወት፣ እንዴት ሰላማዊ ሕይወት፣ እንዴት ግብረ ገባዊ ሕይወት፣ እንዴት የተረጋጋ ሕይወት እንደምንኖር ያስተምረናል። ይህ ለእኛም ለሌሎቹም ይጠቅማል። ቪፓሻና ትክክለኛ ኑሮ እያስተማራችሁ መሆኑንና ለመሆኑን ለማወቅ ራሳችሁን መመርመር አለባችሁ። ይህ መሆን የሚችለው ደግሞ እቤታችሁ ተመልሳችሁ ሁል ቀን ጠዋትና ማታ ለአንድ ሰዓት ያህል ስትለማመዱ ብቻ ነው። ነገር ግን መጠንቀቅ አለባችሁ። ሜዲቴሽን ስትለማመዱ ዝም ብላችሁ ለአንድ ሰዓት ያህል ተቀምጣችሁ ልክ ዶቃ እንደሚቆጥር ሰው አእምሯችሁ ሌላ ቦታ እያሰበ ብትሰሩ ምንም ሊረዳችሁ አይችሉም። በዕለት ተዕለት ሕይወታችሁ ላይስ ቴክኒኩ እየረዳችሁ ነው ወይ? ከዚህ በፊት ያጋጠማችሁ ተመሳሳይ ችግሮች አሁን ቢያጋጥማችሁ እንዴት አደርጋችሁ ነው የምታስተናግዷቸው? እንዴት የሕይወት ውጣ ውረድን እየተጋፈጣችሁ ነው? በምን ያህል ፍጥነት ከንዴት ወይም ከመከራ ራሳችሁን ታወጣላችሁ? እንደዚህ እያላችሁ ራሳችሁን መርምሩ እና ምንም ለውጥ በሕይወታችሁ ላይ ካልመጣ፣ ማለትም ጥሩ ለውጥ በጸባያችሁ ላይ ካልታየ አንድ ችግር አለ ማለት ነው። ወይ ቴክኒኩ በደንብ አይሰራም፣ ወይም ደግሞ እናንተ በትክክል እየሰራችሁ አይደለም። ቴክኒኩ በዓለም ላይ በብዙ ሺህ የሚቆጠሩ ሰዎችን እየረዳ ነው። ድሮም ቢሆን እየረዳ ነበር። ስለዚህ በቴክኒኩ ጥሩነት ምንም የሚያጠራጥር ነገር የለም። ያ ማለት እናንተ በደንብ እየሰራችሁ አይደለም። ስለዚህ ከአስተማሪያችሁ ጋር ተገናኝታችሁ ምን ስህተት እየሰራችሁ እንደሆነ ጠይቃችሁ ተረዱ። ቪፓሻናን በትክክል እየተለማመዳችሁ ከሆነ ጥሩ ለውጥ በሕይወታችሁ ላይ ማየት አለባችሁ። ታምር አትጠብቁ፣ ነገር ግን ጥሩ ለውጥ በጸባያችሁ ላይ መታየት አለበት። ድሮ ያጋጥም የነበረው ማንኛውም ሁናቴ አሁንም ሊያጋጥማችሁ ይችል ይሆናል። አንድ የማትፈልጉት ነገር አጋጠማችሁ፣ ወይም አንድ የምትፈልጉት ነገር አልተሳካም። የሆነ ሰው ጥሩ ያልሆነ ጸባይ አሳያችሁ እና እናንተም ለዛ ምላሽ ሰጣችሁ፣ ማለትም ተናደዳችሁ። አሁንም ንዴታችሁ እንደ ድሮ ኃይለኛ ነው? እንደ ድሮ ለብዙ ሰዓት እንደ ተናደዳችሁ ትቆያላችሁ ነው ወይስ የሆነ ለውጥ አለ? ተናዳችሁስ ከሆነ በምን ያህል ፍጥነት ነው መናደዳችሁን ተገንዝባችሁ የሰውነት ስሜት እያጤናችሁ ከንዴታችሁ የምትወጡት? ከዛ በኋላ ለዚህ ላናደዳችሁ ሰው በጥላቻ ፋንታ ፍቅርና ርኅራኄን ታመነጫላችሁ? ራሳችሁን መርምሩ። እንበልና 10 ጊዜ ድሮ የሚያጋጥማችሁ ናቴ አሁንም አጋጠማችሁ። ከዚህ ውስጥ 9 ጊዜ እንደ ድሮ ምላሽ ሰጣችሁ፣ ግን ከ10 አንድ ጊዜ ምንም ምላሽ ሳትሰጡ ትንፋሽ ወይም የሰውነት ስሜት ማጤን ጀመራችሁ። ይህ በጣም ትልቅ ነገር ነው። ይህ ቀስ ብሎ 2 ከ10፣ 3 ከ10 እያለ እየቀነሰ ይመጣል። እንደዚህ ከሆነ በቴክኒኩ እየጎለበታችሁ ነው ማለት ነው። እንበልና በፊት ይደርስ የነበረ ነገር አሁንም ደረሰባችሁና ጭፍን ምላሽ ሰጣችሁ፣ ማለትም ክፋት ማመንጨት ጀመራችሁ፣ ንዴትም ማመንጨት ጀመራችሁ። ድሮ በዚህ ንዴት ለ8 ሰዓት ስትሽከረከሩ ትቆዩ ከነበረ፣ ማለትም 8 ሰዓት ሙሉ በንዴት ስትንተከተኩ ትቆዩ ከነበረ፣ አሁን መንተክተኩ በ6 ሰዓት ከቆመ ከ6 ሰዓት በኋላ መሳቅ ትጀምራላችሁ። እየቆየ ደግሞ ከ4 ሰዓት በኋላ መሳቅ ትጀምራላችሁ። በ2 ሰዓት፣ በ1 ሰዓት፣ በግማሽ ሰዓት፣ 15 ደቂቃ፣ 5 ደቂቃ እያለ የመከራችሁ ጊዜ ካልቀነሰ ያው አሁንም እንደ ድሮ መከረኛ ናችሁ። ምንም ለውጥ አላመጣችሁ። ነገር ግን ድሮ ለስምንት ሰዓት ያል መከራ ውስጥ ተዘፍቃችሁ ከነበረና አሁን ደግሞ በስድስት ሰዓት ውስጥ ከመከራችሁ ከተለቀቃችሁ ሁለት ሰዓት አተረፋችሁ ማለት ነው። መከራችሁ በሁለት ሰዓት ይቀንሳል። ከድሮ ከስምንት ሰዓት ንዴት አሁን ለአራት ሰዓት ብቻ ከተንተከተካችሁ መከራችሁ በአራት ሰዓት ቀነሰ ማለት ነው። እንደዚህ እያለ የጭፍን ምላሽ የመስጠቱ ርዝመት ምንም የሰውነት ስሜታችሁንና ትንፋሻችሁን ባታጤኑም እንኳ ቀስ በቀስ እየቀነሰ 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 መምጣት አለበት። ይህ ምንም ተአምር አይደለም፣ ወይም የማይታይ ልዩ ኃይል መጥቶ እየረዳችሁ አይደለም። ይህ የተፈጥሮ ሕግ ነው። በሌላ በኩል ደግሞ በእነዚህ 10 ቀናት የሰውነታችሁን ስሜት በስነ ስርዓት በማጤን ፋንታ ዝም ብላችሁ የስሜት ጨዋታ ስትጫወቱ ካሳለፋችሁ ምንም ውጤት አይገኝም። እየደጋገምኩኝ ተማሪዎችን ይህን ጉዳይ እንዳሳሰብኳቸው ነው። የሚያሳዝነው ግን አንዳንድ ተማሪዎች ዝም ብለው ከኮርስ በኋላ ሌላ ኮርስ 10 ኮርስ 20 ኮርስ አንዳንዱ 100 ኮርስ ቢወስዱም ምንም ለውጥ አይታይባቸውም። ሁሌ ከሰውነት ስሜታቸው ጋር እንደተጫወቱ። ደስ የሚለው ሰውነት ስሜት ሲሰማቸው ከመጠን በላይ ይደሰታሉ። ኦ ሜዲቴሽን በጣም ጥሩ ነው ይላሉ። ልክ የሰውነት ስሜት ተቀይሮ ደግሞ ከባድ የጓጎለ ጠንካራና ደስ የማይለው ሰውነት ስሜት ሲሰማቸው ደግሞ በጣም ይደብታቸዋል። ወይኔ ሜዲቴሽን ጥሩ አይደለም ይላሉ። ይህ ቪፓሻና አይደለም። ይህ የቪፓሻናን ዓላማ በሙሉ ይቃረናል። በሰውነታችሁ ላይ የሚሰማችሁ ስሜት ደስ ቢል ደስ ባይል፣ ቢጥም ባይጥም ምንም ለውጥ የለውም። እናንተ ማሰብ ያለባችሁ ይህ በሰውነት ላይ የሚከሰተው ስሜትን ተፈጥሯዊ ጸባይ ነው። ኦ እዩት፣ ይህም ማንቻ ነው። ይመጣል፣ ይሄዳል፣ ይከሰታል፣ ያልፋል፣ ይከሰታል፣ ያልፋል። ቆመ አይደለም እያላችሁ ባህሪውን ማስታወስ አለባችሁ። ሁሌ የሰውነት ስሜትን ስታጤኑ ይህ እውቀት አብሯችሁ መኖር አለበት። ተከሰተ፣ አሁን ደግሞ አለፈ፣ ተከሰተ፣ አለፈ እያላችሁ አጤኑ። በዚህ አሰራር ምንም ቋሚ ነገር በሕይወታችሁ አለመኖሩ ወይም የአንቻ እውቀታችሁ እያደገ ይመጣል። እንዲሁም የሚዛናዊ አእምሮ ባህሪ በውስጣችሁ እያጎለበታችሁ ትመጣላችሁ። በዚህ አይነት ሁናቴ ነው ቪፓሻናን ልትጠቀሙበት የምትችሉት። ካለበለዚያ ግን ከስሜት ጋር ዝም ብላችሁ የምትጫወቱ ከሆነ የምጥም ስሜት ደስታ፣ የማይጥም ስሜት ድብርት፣ ይህ ጨዋታ በየኮርሱ ከቀጠለ እንዲሁም ጠዋትና ማታ ቤታችሁ ስትለማመዱ አሁንም ከቀጠለ ምንም ለውጥ አትጠብቁ፣ ምንም ጥቅም አታገኙ። እሺ አሁን ምንም እንኳን የማትፈልጉት ነገር አጋጥሟችሁ ብትናደዱም ክሉ ትንፋሽም ሆነ የሰውነት ስሜት ሳታጤኑ እንዴት የንዴታችሁ ርዝመት ሊቀንስ ቻለ? ይህ የሆነው ጠዋትና ማታ በትክክል ስለምትለማመዱ የተወሰነ የአእምሯችሁ ክፍል ምንም እናንተ ሳታዙት ትንፋሽና የሰውነት ስሜታችሁን ራሱ ማጤን ይጀምራል። እንበልና በንዴት እየተንበገበጋችሁ ነው። በአንድ ሰዓት ውስጥ ለተወሰነች ጊዜያት አእምሯችሁ ትንፋሽ ወይም የሰውነት ስሜት ማጤን ይጀምራል። በሚቀጥለው ሰዓትም እንዲሁ የተወሰኑ ጊዜያቶች ያገኛል። እነዚህ ጊዜያቶች እጅግ በጣም ጥሩ ጊዜያቶች ናቸው። በመኪና ምሳሌ ለመስጠት መኪና እየበረረ ይመጣና ከአንድ ነገር ጋር ሊጋጭ ይሆናል። ፍሬን ትንሽ ጠቅ ብታደርጉ ፍጥነቱ በመጠኑ ይቀንሳል። ትንሽ ቆይቶ አሁንም ፍሬን ትንሽ ጠቅ ብታደርጉ አሁንም ፍጥነቱ ትንሽ ይቀንሳል። እንበልና መኪናውን ምንም ባትቆጣጠሩት ኖሮ ለስምንት ሰዓት ዝም ብሎ ይበር ከነበረ አሁን በስድስት ሰዓት ይቆማል። ከዛ በአራት ሰዓት፣ ከዛ በሁለት ሰዓት፣ ከዛ በአንድ ሰዓት እያለ እንደ ፍሬን ድግግሞሻችሁ ፍጥነቱ እየቀነሰ ይመጣል። በተመሳሳይ ሁናቴ ንዴታችሁ በጣም ኃይለኛና ለስምንት ሰዓት የሚያንተከትካችሁ ነበረ። አሁን ግን አእምሯችሁ እናንተ ሳትፈልጉት በሚሰጠው ፍሬን ንዴታችሁን እየቀነሰ ያመጣዋል። ይህ የሚሆንበት ምክንያት እናንተ ሁሌ ሜዲቴሽኑን በትክክል ስለምትለማመዱ ነው። ማለትም ከሰውነታችሁ ስሜት ጋር እየተጫወታችሁ አይደለም። በሌላ በኩል ደግሞ ዝም ብላችሁ ከሰውነታችሁ ስሜት ጋር ብትጫወቱ ምን ይሆናል? አንድ የማትፈልጉት ነገር በውጭ ዓለም ተከሰተ። በዚህ ምክንያት በሰውነታችሁ ላይ የማይጥም የሰውነት ስሜት መመንጨት ጀመረ። በዚህ ምክንያት ንዴት ትጀምራላችሁ። ይህ የማይጥም ስሜት ሲሰማችሁ አሁንም ጭፍን ምላሽ ትሰጣላችሁ። እንደገና አሁንም ጭፍን ምላሽ ትሰጣላችሁ። ምንም ከመከራችሁ እየወጣችሁ አይደላችሁ። ምክንያቱም ቪፓሻናን ስትለማመዱ ስታደርጉት የነበረው ይህንኑ ነው። አእምሯችሁን ያሰለጠናችሁ ጭፍን ምላሽ እንዲሰጥ አድርጋችሁ ነው። ደስ የማይል የሰውነት ስሜት ሲሰማችሁ በሚዛናዊ አእምሮ በማጤን ፋንታ ለስሜቱ ጥላቻ ያድርባችኋል። ስለዚህ አሁንም ይህ ደስ የማይል የሰውነት ስሜት እየተሰማችሁ ነው እና እናንተም ጭፍን ምላሽ እየሰጣችሁ ነው። ነገር ግን በትክክል ብትሰሩ ኖሮ ደስ የማይል የሰውነት ስሜት ሲመነጭ ፈገግ ብላችሁ የቋሚ አይደለም፣ እስቲ ምን ያህል ጊዜ እንደሚቆይ ልየው፣ አላፊ ነው፣ የተከሰተው ለማለፍ ነው፣ ይከሰታል፣ ያልፋል፣ ይከሰታል፣ ያልፋል እያላችሁ በእርጋታ ብታጤኑ ይህ ቴክኒክ እየረዳችሁ ይመጣል። በዕለት ተዕለት ሕይወታችሁ ላይ ቪፓሳናን እየተጠቀማችሁ እንደሆነና እንዳልሆነ በዚህ አይነት መንገድ ራሳችሁን መርምሩ። በአስር ቀን ኮርስ ከክፋትና በንዴት ከመንገብገብ ነፃ ወጣለሁ ብላችሁ ደግሞ እንዳትጠብቁ። ቀስ በቀስ እየቀነሰ ይመጣል። ይህ በቂ ነው። በዝግታና በእርጋታ በዳማ ጎዳና ላይ እየጎለበታችሁ ትመጣላችሁ። ይህ የነፃነት ጎዳና ከሁሉም መከራ የነፃ የሚወጣችሁ ጎዳና ነው። መቼም ቢሆን መከራ ሲያጋጥም ሁሉም ሰው መላቀቅ ይፈልጋል። ማንም በመከራ መንጓለል አይፈልግም። በመከራ ውስጥ እንድንንጓለል የሚያደርገን ድንቁርና ነው። የድሮ ቅዱሳን እንዲሁም ተራ ሰዎችም እንዴት የሰው ልጆች ከመከራ ነፃ መውጣት እንደሚቻል መፍትሄ እንደፈለጉ ነበር። እነሱ ደስ የማይል ነገር በሕይወታችን ላይ ሲደርስብን መከረኛ እንደምንሆን ተረድተዋል። ያገጠመኝ አሁንም በጭንቅላታችን ውስጥ እየደጋገመ እየመጣ መከራችንን ያባብሰዋል። ስለዚህ አንድ መፍትሄ ብለው ያሰቡት አስተሳሰብን በሌላ ሐሳብ በመቀየር ገጠመኙን ማረሳሳት ነው። ማለትም ወደ መዝናኛ ቦታዎች መሄድ የመሳሰሉት። ለምሳሌ አንድ ሰው መከራ ውስጥ ይገባል። ከዚህ መከራ ለመውጣት ፊልም ወይም ቲያትር ወይም ዳንስ ቤት ወይም መጠጥ ቤት ይሄድና ይዝናናል። ከዛ ከመከራዬ ነፃ ወጣሁ ይላል። ከመከራው ምንም ነፃ አልወጣም። ምክንያቱም እነዚህ የመዝናኛ ቦታዎች በውስጡ ፍላጎት፣ ጉጉትና ሱስ ይፈጥራሉ። መጓጓትና መከራ ደግሞ አንድ ላይ ነው የሚጓዙት። አንድን ሰው የበለጠ መከረኛ ያደርጉታል። የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም ይህ መዝናኛ ሱስ የሆነበትና እሱን ሲያጣ ደግሞ እንደገና መከራ ውስጥ ይገባል። ስለዚህ ከመከራ ሙሉ በሙሉ ነፃ አላወጣችሁም። ይህ መፍትሄ አይደለም። ከዛ ሌሎች ቅዱሳን ደግሞ አስተሳሰብን ወደ መዝናኛ ቦታ ሳይሆን ወደ ሌላ ቦታ ዙሩት ይላሉ። ለምሳሌ አንድ የማትፈልጉት ነገር አጋጠማችሁ፣ ንዴት በውስጣችሁ ጀመራችሁ። ተነሱና ትንሽ ራመድ ራመድ በሉ። ያህል ስራ ካለ አንድ ብርጭቆ ውሃ ጠጡ። አስተሳሰባችሁን እያረሳሳችሁት ነው። ይህም አልስራ ካለ መቁጠር ጀመሩ። 1 2 3 4 1 2 3 4 አሁንም ንዴታችሁን እያረሳሳችሁት ነው። ይህ ሁሉ አልስራ ካለ አንድ የሚሰራ መፍትሄ ሰጥተዋል። አንድ በጥንካሬ የምታምኑበት አምላክ ወይም መላእክት ወይም ቅዱስ ሰው ወይም የበራ ሰው ነፃ የሆነ ሰው ካለ በዚህ ሰው ወይም አምላክ ከፍተኛ መተማመን ስላላችሁ ስሙን መደጋገም ይቀላችኋል። ስለዚህ ስሙን በአእምሯችሁ ስትደጋግሙ አስተሳሰባችሁን ስለቀየራችሁ ንዴታችሁ ይጠፋል። ስለዚህ ከንዴት ነፃ ወጣችሁ ይመስላችኋል። ወይም ሌላ የሰጡት መፍትሄ የምትወዱትና የምታምኑበትን የአምላክ ምስል ወይም ቅርጽ በአምሯችሁ ስታስታውሱ አሁንም ማስተሳሰባችሁ ስለሚቀየር ከንዴታችሁ ነፃ ይወጣችሁ ይመስላችኋል። ወይንም አምሯችሁ ላይ ተጠንስሶ ከነበረው ክፋትና መጥፎ አስተሳሰብ ነፃ ይወጣችሁ ይመስላችኋል። ስማቸውን በመደጋገም ውስጣችሁ የነበረውን መጥፎ አስተሳሰብ ፈንቅላችሁ ከአምሯችሁ ውስጥ ያወጣችሁት ይመስላል። ከላይ ሲያዩት እንዲህ ይመስላል። ግን እውነቱ ሌላ ነው። እነኚህ ሙሉ በሙሉ ነፃ የወጡ ሰዎች፣ ሙሉ በሙሉ የበሩ ሰዎች የበሩበት ዋናው ምክንያት ይህን የአካልና የአእምሮ መስክ በአጠቃላይ መርምረው ከጨረሱ በኋላ እሱን አልፈው ወደዚያኛው ሄደው የሆነ ነገር ቀምሰዋል። ዘላለማዊ እውነትን ቀምሰው ተመልሰዋል። የመጨረሻውን እውነትና የተፈጥሮ ሕግን አጠቃላይ ተረድተዋል። እነሱ የገባቸው ነገር ቢኖር በማንኛውም ጊዜ ራሳችሁን ስታረሳሱ በውስጥ የተፈጠረውን መጥፎ ነገር ወደ ጎን የተዋችሁ ይመስላችሁ ይሆናል። ነገር ግን እያደረጋችሁት ያለው ከላይኛው የአእምሮ ክፍል ላይ ገፍታችሁ ወደ ጥልቁ የአእምሮ ክፍል ውስጥ እየከተታችሁት ነው። እና ከላይ እዩት፣ አሁን ምንም አይነት ልክ እንደ ንዴት፣ ፍራቻ፣ ጥላቻ፣ ክፋት ወይም የርካቤ ፍላጎት የመሳሰሉት መጥፎ አስተሳሰቦች በአእምሮዬ የለም። ስለዚህ ነፃ ነኝ ብላችሁ ታስቡ ይሆናል። ነገር ግን ውስጥ በጥልቀኛው የአእምሮ ክፍል ተቀብሮ እየተንገዋለለና እየተባዛ ይሄዳል። ከመከራችሁ ነፃ አልወጣችሁም። ማምለጥ የችግሩ መፍትሄ አይደለም። የእነዚህ የበሩ ሰዎች ምክር ግን አጢኑት የሚል ነው። መቼም ቢሆን መጥፎ ነገር በአእምሯችሁ ሲከሰት አጢኑት። በአንድ በኩል አትቅበሩት ወይም አትሽሹት፣ በሌላ በኩል ደግሞ በቃል ወይም በአካላዊ ተግባር እንዲከሰት ነፃ ፍቃድ አትስጡት። በተመሳሳይ ሁናቴ ፍርሃት፣ ንዴት፣ ጥላቻ፣ ጭንቀት የመሳሰሉት ቢያድርባችሁ ተጭኗችሁ አትቅበሯቸው፣ እንዲሁም አውጥታችሁ አትግለጿቸው። መካከለኛ መንገድ ምረጡ። በተረጋጋ አእምሮ አጢኑት፣ ታዘቡት። ንዴት መጣ፣ አጢኑት። የሩካቤ ፍላጎት፣ በእርጋታ አጢኑት። የምታጢኑት ከሆነ እየቀበራችሁት አይደለም፣ እንዲሁም እየገለጻችሁትም አይደለም። ዝም ብላችሁ ስታዩት ያደረባችሁ የአእምሮ ጉድፍ እየተዳከመ ይመጣና መጨረሻ ላይ ተኖ ይሄዳል። በዚህ አይነት ሁኔታ ችግራችሁ ተፈታ ማለት ነው። በጣም ጥሩ መፍትሄ፣ ግን በስራ ላይ ለመዋል በጣም ይከብዳል። አንድ መጥፎ ነገር ሲያድርባችሁ እንበልና ንዴት ቢያድርባችሁ ሁለመናችሁ በንዴት ባንዴ ይዋጣል። መናደዳችሁን እንኳን ማወቅ አትችሉም። በጣም ከባድ ነው። ታዲያ እንዴት ብላችሁ ነው የምታጤኑት? ማጤን የማትችሉት ከሆነ ደግሞ መፍትሄ አይሆንም። በእውቀት ደረጃ ይሆናል፣ ግን በተግባር መዋል አይችልም። ስለዚህ ምናልባት ስትናደዱ መናደዳችሁን የሚያስታውሳችሁ የግል ጸሐፊ ሊያስፈልጋችሁ ነው ማለት ነው። ንዴት በመጣ ቁጥር ጌታ የተመልከቱት እየተናደዱ ነውና ቡዳ እንዳለው ንዴቶትን በእርጋታ ያጤኑት። ንዴቶትን አጢኑ ብሎ የሚያስታውሳችሁ ጸሐፊ ያስፈልጋችኋል። ጸሐፊያችሁ 8 ሰዓት ብቻ ነው የሚሰራው። ከንዴታችሁ ጋር ደግሞ ጸሐፊያችሁ ሲኖር ብቻ ና ተባብላችሁ አልተዋዋላችሁም። ንዴት በማንኛውም 24 ሰዓት ውስጥ በማንኛውም 365 ቀን ውስጥ ሊመጣ ይችላል። ስለዚህ ቢያንስ በሶስት ፈረቃ የሚሰሩ 3 ጸሐፊዎች ሊያስፈልጓችሁ ነው። እንዲሁም እያንዳንዱ ሀገር በራሱ የሰራተኛ መተዳደሪያ ሕግ መሰረት የዓመት ፈቃድ የመሳሰሉት አሉ። ስለዚህ 4 ወይም 5 የግል ጸሐፊዎች ያስፈልጓቸዋል። ማን ይህን ይችላል? እሺ እንበልና አንድ ሀብታም ሰው ይህን ማድረግ ቻለና 5 ተራ በተራ ልክ እንደ ጥላ እየተከታተሉ ንዴት መምጣቱን አለመምጣቱን የሚቆጣጠሩ ጸሐፊዎችን ቀጠረ። ልክ ንዴት ሲመጣ ጸሐፊው ጌታዬ ንዴት አደረበት፣ በአስቸኳይ ከንዴቶ ለመውጣት ንዴቶን አጥኑ ብሎ አስታወሳችሁ እንበል። በመጀመሪያ የምታደርጉት ነገር ጻፊያችሁን በጥፊ ታጮሉታላችሁ።
ደደብ!
እኔ ልታስተምር ፈልክ? እኔ ራሴን መቆጣጠር እችላለሁ። እኔ ማረገውን አውቃለሁ። የማይረባ ምን አባቱ ይጨቀጭቀኛል ትላላችሁ? ምክንያቱም ንዴት ሁሌም ንዴት ነው። እሺ እንበልና በጣም ጨዋ ሰው ናችሁ። ጻፊያችሁን አመስግናችሁ ንዴታችሁን ለማጤን ሞከራችሁ። እንዴት ብላችሁ ነው ንዴትን የምታጤኑት? ንዴት ቅርጽ የለው፣ ከለር የለው። አይናችሁን ጨፍናችሁ ለማጤን ብትሞክሩ ምን ታጤናላችሁ? አእምሯችሁ ውስጥ የሚንጓለለው ንዴቱን የፈጠረው ነገር ነው። እገሌ እንዲያለኝ፣ እገሊት እንዲያለችኝ፣ ይህም አልፈልገው ነገር ሆነ፣ ይህ የምፈልገው ነገር አልተሳካም እያላችሁ ንዴቱ የፈጠረውን ነገር ስታስታውሱ ንዴታችሁ በመቀነስ ፋንታ እየጨመረ ነው የሚመጣው። ማለትም ንዴትን እያጤናችሁ አይደለም። እነዚህ የበሩ ሰዎች ምክር ሲሰጡ ሁሌም ተግባራዊ ነው። መጥፎ ነገር በአእምሮ ሲከሰት ለማጤም በጣም ከባድ እንደሆነ ያውቃሉ። ምክንያቱም መጥፎን ነገር ለይቶ ለማውጣት ስለማይቻል። ነገር ግን አእምሮና አካል በጣም የተቆራኙ እንደሆኑም ያውቃሉ። ልክ አንድ ነገር በአእምሮ ደረጃ ሲከሰት እንበልና ንዴት ወይም ሩካቤ ፍላጎት ወይም ፍርሃት የመሳሰሉት በአእምሯችን ውስጥ ሲያድሩ በአካላችን ላይ ሁለት ለውጦች ይከናወናሉ። አንድ ጓጎል ያለ ለውጥ ሲሆን፣ ሌላው ደግሞ ረቀቅ ያለ ለውጥ። ጓጎል ያለው ለውጥ የሚታየው ትንፋሽ ላይ ነው። በትክክል መተንፈስ ያቅተናል። ትንፋሻችን ቁርጥ ቁርጥ ይላል፣ ፈጠን ይላል፣ ጠንከር ይላል። ግን ያ መጥፎ ነገር ሲያልፍ ደግሞ እንደገና በደንብ መተንፈስ እንጀምራለን። ስለዚህ አንድ ነገር በትንፋሻችን ላይ እየተከሰተ ነው። በተጨማሪ ጠለቅ ባለ ሁናቴ ረቂቅ አካላዊ ለውጦች መካሄድ ይጀምራሉ። ልባችን ፍጥነቱን ይጨምራል። የመንቀጥቀጥ ስሜት ሊሰማን ይችላል። ሰውነታችንን ሙቀት ይጀምረናል። ሙቅ ወይም ቀዝቃዛ ላብ ሊያለበን ይችላል። ውጥረት ሊሰማን ይችላል። ብቻ አንድ ለውጥ በሰውነታችን ላይ ይከሰታል። እነዚህ ሁለት ነገሮች ያጋጥሙናል። የማይጨበጥ ንዴትን ወይም ፍላጎትን ወይም ፍርሃትን ለማጤን በጣም ከባድ ነው። ነገር ግን ከተለማመዳችሁ ትንፋሽ ወይም የሰውነት ስሜትን ማጤን በጣም ቀላል ነው። ለተራ ሰው አንዴ በቴክኒኩ ከጎለበተ የማይጨበጥ ንዴትም ሆነ የሩካቤ ፍላጎት ወይ ፍርሃት የመሳሰሉትን ምላሽ ሳይሰጥ ማጤን በቀላሉ ይችላል። ለዚህ ነው የበሩ ሰዎች ትንፋሽን አጤኑ ወይም በሰውነታችሁ ላይ የሚከሰተውን ስሜት አጤኑ የሚሉት። ትንፋሽና የሰውነት ስሜት ስታጤኑ ከችግራችሁ እየሸሻችሁ አይደለም። እነዚህ ትንፋሽና የሰውነት ስሜቶች ልክ እንደ ሌላኛው የሳንቲም ገጽታ ናቸው። በአንደኛው ገጽታ ይህ የአእምሮ ጉድፍ አለ። በሌላኛው ገጽታ ደግሞ ይህ አካላዊ ለውጥ አብሮ ይከሰታል። ማለትም ትንፋሻችሁ ትክክል አይሆንም ወይም በሰውነታችሁ ላይ የሚከሰቱ ስሜቶች ለየት ይላሉ። ስለዚህ ችግራችሁን እየሸሻችሁ ወይም ወደ ውስጥ እየገፋችሁ እየቀበራችሁት አይደለም። ፊት ለፊት በእርጋታ እየተጋፈጣችሁት ነው። ይህ በጣም ጥሩ መፍትሄ ነው። እና ይህን ነው መለማመድ ያለባችሁ። ታምር የለው፣ ልዩ ኃይል የለው። የድሮ የአእምሯችሁ ጸባይ ሁልጊዜ ውጭ ለሚከሰቱት ነገሮች የበለጠ ትኩረትን መስጠት ነበር። በእናንተ ውስጥ ምን እየተካሄደ እንደሆነ ለማወቅ ተጨንቃችሁ አታውቁም። ቪፓሻና በውስጣችሁ ምን እየተካሄደ እንደሆነ እንድትረዱ ይረዳችኋል። በውስጣችሁ የሚካሄደው ውጭ ከሚካሄደው በጣም የበለጠ ጠቀሜታ አለው። ሁሉም ትኩረት በውጭ ለሚከናወን ድርጊት ሲሰጥ እኔ ይህ መከራ የደረሰብኝ ውጭ በሚካሄደው በዚህ ድርጊት ነው እያለ አንድ ሰው ሁሌም ራሱን እንዳታለለ ይኖራል። እኔ የተናደድኩት እገሌ ወይም እገሌት ይህን አይነት ስራ ስለሰሩ ነው። ሁሌ የመከራችሁ መንስኤ ከውጭ እንደመጣ ታደርጋላችሁ። ባል ሚስት ትንሽ ብትቀይር ቤታችን ልክ ልክ እንደ መንግስተ ሰማያት ይሆን ነበር። ብቻ ሷ ትንሽ ራሷን ትቀይር ይላል። ሚስት ስትጠየቅ ኦህ ባል ትንሽ ጸባውን ቢቀይር ሁሉ ነገር ቆንጆ ይሆን ነበር ትላለች። አባት ልጅ ትንሽ ቢቀይር ይላል። ልጅ አባት ትንሽ ቢቀይር ይላል። የባል እናት ምን አለ የልጆች የባልና ሚስቶች ትንሽ ቀርብ ይሉ ይላል። የልጆች ባልና ሚስት ደግሞ ምን አለ አማታችን ትንሽ ቢቀይሩ ይላሉ። ሁሉም መቀየር አለበት ከኔ በስተቀር። እኔ በጣም ጥሩ ሰው ነኝ፣ ከኔ ደግሞ ምን ችግር ይገኛል ይላል። የሁሉም ችግራችንን መንስኤ ከውጭ እንደፈለግን ሁሌ የመከራችንን መንስኤ ውጭ ነው የምናደርገው። በዚህ ምክንያት እድሜ ልካችንን ያለ የሌለን ጉልበታችንን ተጠቅመን ውጭ የሚገኙትን ነገሮች ስናስተካክል እንኖራለን። ትልቁ ስህተት ግን ስለ ራሳችንና በእኛ ውስጥ ምን እየተካሄደ እንደሆነ መመርመሩ ሙሉ በሙሉ ተዘናግተነዋል። እንዳለ ኃይላችን በከንቱ ይባክናል። አንደኛው ትልቁ ችግር ሌሎቹን መቀየር እጅግ በጣም ከባድ ነው። እንዴት አድርጋችሁ ነው ሌሎቹን የምትቀይሩት? አንድ ሰው ያጠቃላይ ዓለም የነፍስ አስተዳዳሪ ቢሆን እንኳን በሌላ ሰው ህይወት ውስጥ ሁሉ ነገር እሱ እንደፈለገ ይከናወናል ማለት በፍጹም አይቻልም። ምናልባት ሁሉንም ኃይሉን ተጠቅሞ ያንን ሰው ለማስተካከልና ለማሻሻል ቢሞክር እንኳን ሌላ ሰው መጥቶ እሱ የማይፈልገውን እንደማያደርግ ምን ማረጋገጫ አለ? አጠቃላይ የዓለምን ህዝብ መቀየር ደግሞ በጣም ከባድ ነው። ግን ራሳችንን በደንብ መቀየር እንችላለን። በሀገራችን ውስጥ አንድ አባባል አለ። መንገዱ በሹል ድንጋይ የተሞላ ነው፣ ለማጽዳት ደግሞ በጣም አስቸጋሪ ነው፣ ስትራመዱ ደግሞ እግራችሁን ይቆረቆራችኋል። መፍትሄው ጫማ አድርጉና በድንጋዩ ላይ ተራመዱ። እናንተ ራሳችሁን ከጠበቃችሁ ስለ ድንጋዮቹ ምንም አትጨነቁ፣ ይቀመጡ፣ ተዋቸው። ወይም ኃይለኛ ፀሐይ አለ፣ ስትራመዱ አናታችሁን በስቶ ሊጠላችሁ ይደርሳል። መፍትሄው ዣንጥላ ያዙ ወይም ጥላጥላውን እየያዛችሁ ሩጡ። ስለዚህ ራሳችሁን ጠብቁ። በዚህ ቴክኒክ ራስን መጠበቅ ደግሞ በውስጤ ምን እየተካሄደ ነው ብሎ ማጤን ነው። እዚህ ቪፓሻናን ስትለማመዱ ይህን እያደረጋችሁ ነው። የእውነቱ ሁሉም ክፍል ካልገባችሁ ሁሌም እንደተታለላችሁ ነው። የፓኛ ቃላዊ ትርጉም በካሬና ጃናቲ ቲ ፓኛ፣ ነገሮችን ከተለያየ ማዕዘን ስታዩቸው በደንብ ትረዷቸዋላችሁ ማለት ነው። እውነትን ከአንድ ወገን ብቻ ለመረዳት ብትሞክሩ ያልተሟላ እውነት ይሆናል። ያልተሟላ እውነት ደግሞ የተጣመመ እውነት ነው። ይህ ብዙም አይረዳችሁም። ግን አንድ ችግርን ከተለያየ ማዕዘን ስታዩት ወደ ተሟላ እውነት እየተቃረባችሁ ትመጣላችሁ። ስለዚህ ስህተት እየቀነሰ ይመጣል። ከዛ የምትወስኑትም ውሳኔ ሆነ የምታደርጉት ድርጊት ጥሩ ነው፣ ምክንያቱም በተሟላ እውነት ላይ ተመርኩዛችሁ ነውና። አንድ የድሮ ታሪክ፣ አምስት ሲወለዱ ጀምሮ እውር የሆኑ ሰዎች ዝሆን አጠገብ አመጧቸውና ዝሆን ምን እንደሆነ ተጠየቁ። ሲወለዱ ጀምሮ እውር ስለነበሩ ዝሆን ምን እንደሆነ አይተው አያውቁም። አንዱ የዝሆንን እግር ያዘና ከዳሰሰ በኋላ ኦ ዝሆን ምን እንደሆነ አውቃለሁ፣ ልክ እንደ ስልክ እንጨት ነው አለ። ለሱ ዝሆን ልክ እንደ ስልክ እንጨት ነው። አንዱ የዝሆኑን ጭራ ያዘና ኦ ዝሆን ልክ እንደ መጥረጊያ ነው አለ። ለሱ ዝሆን እንደ መጥረጊያ ነው። ብቻ እንደዚህ እያሉ ሁሉም የራሳቸውን የዝሆን እውቀት ገለጹ። እያንዳንዱ የተናገሩት እውነት ነው፣ ግን ያልተሟላ እውነት። ይህ እውቀታቸው ከትክክለኛ ዝሆን ጋር ሲተያይ አራምባና ቆቦ። በተመሳሳይ መንገድ ነገሮችን ሁሌ ከአንድ በኩል ብቻ የምታዩ ከሆነ ያልተሟላ እውነት ነው የምታውቁት ማለት ነው። ይህ የተዛባ እውነት ነው። በዚህ እውነት ላይ ተመርኩዛቸው የምትወስኑት ውሳኔ ሁሉ የተሳሳተ ይሆናል። ቪፓሻናና ፓኛ ነገሮችን ከተለያየ ማዕዘን እንድታዩ ይረዳችኋል። አንድ ከፊታችሁ ተሰውሮ የነበረ በጣም ጠቃሚ ማዕዘን አሁን ተጨምሮላችኋል። ከተወለዳችሁ ጀምሮ አይናችሁን ገልጣችሁ ሁሌ ውጪውን ውጪውን ስታዩ አደጋችሁ። ውስጣችሁን ለማየት ተጨንቃችሁ አታውቁም። ቪፓሻና ይህንን ተጨማሪ ማዕዘን ሰጥቷችኋል። ውጭ አንድ ነገር ሆነ፣ እስቲ ውስጤ ምን እየሆነ ነው ብላችሁ ማሰብ ትጀምራላችሁ። በዚህ እውቀት የምታገኙት እውነት የተዛባ አይሆንም፣ ምክንያቱም አሁን ቢያንስ ከሁለት ማዕዘን ነገሮችን ማጤን ትጀምራላችሁ። በጎዳናው እየጎለበታችሁ ስትመጡ ነገሮችን ለማጤን ሌሎች ተጨማሪ ማዕዘኖች ይጨመርላችኋል። ግን ይህ ነገሮችን በውስጣችሁ የማየት ማዕዘን እጅግ በጣም ጠቃሚ ማዕዘን ነው። በአሁኑ ሰዓት የችግራችሁን ምክንያት 100% ከእናንተ ውጭ አድርጋችሁ ነው የምታዩት። ግን በዚህ ቴክኒክ እየጎለበታችሁ ስትመጡና በውስጣችሁ የሚካሄደውን ነገር ማጤን ስትጀምሩ፣ አዎ ውጭ አንድ ነገር ሆነ፣ ግን በውስጤም የሆነ ነገር ሆኗል። ስለዚህ የችግሬ ምክንያት ግማሹ ውጪ ነው፣ ግማሹ ደግሞ ከራሴ ጥፋት ነው ትላላችሁ። በጣም ጥሩ። አሁን ቢያንስ ግማሽ በግማሽ ኃላፊነት እየተካፈላችሁ ነው። ስለዚህ ራሳችሁን ለመቀየር የሆነ ነገር ታደርጋላችሁ ማለት ነው። ነገር ግን ቪፓሳናን በትክክል ያለማቋረጥ የምትለማመዱ ከሆነ የችግሬ ምክንያት 100% በውስጤ ነው የሚለው ውሳኔ ላይ ትደርሳላችሁ። ምንም ውጫዊ ነገር እኔን መከረኛ ሊያደርገኝ አይችልም። እንዲሁም ምንም ውጫዊ ነገር እኔን ደስተኛ ሊያደርገኝ አይችልም። የኔ መከራ 100% ያለው በውስጤ ነው፣ እንዲሁም የኔ ደስታ 100% ያለው በውስጤ ነው የሚለው ደረጃ ላይ ስትደርሱ የበለጠ ትኩረት በውስጣችሁ ለሚካሄዱ ክስተቶች እየሰጣችሁ ራሳችሁን ለመቀየር ትሞክራላችሁ። ከዛ አጠቃላይ የህይወት ዘይቤያችሁ ይቀየራል። ውስጣችሁን መርምራችሁ የችግራችሁን ዋና መንስኤ ስለምታገኙ ከመከራችሁ በቀላሉ ትላቀቃላችሁ። ለምሳሌ አንድ ሰው እናንተን የሚጎዳ ነገር አደረገና ጉዳዩን ወደ ፍርድ ቤት አቀረባችሁ። እናንተ ሀገር የፍርድ ቤት ጉዳይ እንዴት እንደሆነ አላውቅም፣ ህንድ ውስጥ ግን ክስ ሲመሰረት ተጠንቶ እስከሚፈረድ ድረስ ብዙ ዓመታት ይወስዳል። ከዚህ ፍርድ ቤት ወደዛኛው ፍርድ ቤት፣ ከወረዳ ፍርድ ቤት ወደ አውራጃ ፍርድ ቤት፣ ከዛ ወደ ፌዴራል እየተባለ እንበልና 7 ዓመት ይወስድ ይሆናል። በመጨረሻ ላይ ዋናው ዳኛ ሁሉንም ወረቀቶች አገላብጦ ካየ በኋላ ተከሳሽ 100% ጥፋተኛ ነው፣ እናንተ ምንም ጥፋት የለባችሁም ብሎ ፈረደ። ስለዚህ ተከሳሹ በሀገሪቱ ሕግ መሰረት ቅጣቱን እንዲቀበል ይወሰናል። ነገር ግን እናንተ ብልህ ከሆናችሁ እንዲህ እያላችሁ ማሰብ ትጀምራላችሁ። ዳኛው እናንተ ጥፋተኛ አይደላችሁም ብሎ ከፈረደ፣ ምንም ጥፋት የለባችሁም ካለ፣ ምንም ጥፋት ሳይኖርብኝ ለምንድን ነው 7 ዓመት ሙሉ እንቅልፍ አጥቼ ስትሰቃይ የኖርኩት ብላችሁ ራሳችሁን ትጠይቃላችሁ። ለ7 ዓመት ያህል ሌት ተቀን የአእምሮ ሰላም ለምን አጣው? መቼም አንድ የተፈጥሮ ሕግ ወይም ኃያል አምላክ መኖር አለበት ለምን እንደተቀጣው የሚያስረዳኝ። አሁን ግን ቪፓሻና እየተለማመዳችሁ ስትመጡ ለምን ልትቀጡ እንደተቻላችሁ ግልጽ ይሆንላችኋል። ጥፋቱ የራሳችሁ ነው። ሁሌ በንዴት እንደበገናችሁ እገሌ እንዲህ ያለኝ፣ እገሌ እንደዚህ ያደረገኝ እያላችሁ ራሳችሁን ስታበግኑ ብትኖሩ ጥፋቱ የራሳችሁ ነው። እንበልና አንድ ሰው ይመጣና ተሳድቦ ሄደ። ይህ ሰው ጠላታችሁ ነው። ደስተኛ ሆናችሁ ሊያያችሁ አይፈልግም፣ እንድትከፉ ይፈልጋል። ስለዚህ ያላችሁበት ድረስ መጥቶ ተሳድቦ ሄደ። አንድ የተሳደበና አስቀየማችሁ ከዛ ሄደ። እሱ እንድትከፉ የፈለገው አንድ ጊዜ ብቻ ነው፣ ምክንያቱም የተሳደበው አንድ ጊዜ ብቻ ነው። ከዛ እናንተ ምን ታደርጋላችሁ? እሺ እንጨባበጥ፣ ደስተኛ እንደሆነ አትፈልግም አይደል? በቃ ካሁን ወዲያ ምንም ደስተኛ አልሆንም፣ ለሰዓታት ባከታታይ ለቀናት ባከታታይ ለብዙ አመታት ያህል ስትበሳጩ ትኖራላችሁ። አንዳንዴ ደግሞ እሱ የሰደበኝን ስድብ እድሜ ልክን አረሳውም ትላላችሁ። እድሜ ልካችሁን አትረሱትም። ማንን እየጎዳችሁ ነው? እድሜ ልካችሁን በመከራ የምታሳልፉት የገሃነም መከራ። አንዳንዴ ደግሞ ለሰባት ህይወት ያህል አረሳውም ትላላችሁ። ሰባት ህይወት ገሃነም ውስጥ ይህብደት ነው። ምን እያደረጋችሁ ነው? በመጀመሪያ ደረጃ አንድ ሰው የስድብ ስጦታ ሲያበረክት መቀበላችሁ እሱ ራሱ ትልቅ ስህተት ነው። አንድ ሰው ባለጌና ተሳዳቢ ከሆነ ይህ የእሱ ችግር ነው። አእምሮም በመጥፎ አስተሳሰብ የተሞላ ነው። ይህ ደግሞ የራሱ መከራ ነው። እና ታዲያ ለምንድን ነው የእሱን መከራና ብልግና የምንካፈለው? ለምንድን ነው የእሱን ችግር ለራሳችን ወስደን የምንሰቃየው? እናንተ ሲሰድባችሁ ልክ ቡድህ እንዳደረገው ፈገግ ብላችሁ ይቅርታ ወንድሜ ሆይ፣ የስድብ ስጦታህን ስላልተቀበልኩት ከአንተው ጋር ይቀራል፣ አንተው ተሰቃይበት፣ እኔ በአንተ ልሰቃይ አልችልም ብላችሁ ትረጋጋላችሁ። ስለዚህ ስድቡን መጀመሪያውኑ መቀበላችሁ ትልቅ ስህተት ነው። ከዛ ደግሞ እንደገና ስድቡን እየደጋገማችሁ እያስታወሳችሁ እንዲህ ብሎ ሰደበኝ እንዲህ ብላ ሰደበችኝ እያላችሁ እየደጋገማችሁ በአእምሯችሁ መድረክ ላይ ለአመታት ያህል መጫወት ሌላ ትልቅ ስህተት ነው። ለዚህ ማንም ኃላፊነት ሊወስድላችሁ አይችልም። የራሳችሁ ችግር ነው። በበለጠ ውስጣችሁን እየመረመራችሁ ስትመጡ ነገሮች ግልጽልጽ እያሉ ይመጣሉ። በውጪ ለሚካሄዱ ነገሮች ምላሽ ከሰጠሁኝ ጥፋተኛው ራሴው ነኝ። መከራ ራሴ ላይ እያመጣሁ ነው። ነገር ግን ምንም ምላሽ ካልሰጠሁኝ ነፋስ ይወስደዋል። እኔ ምንም ችግር አያጋጥመኝም። መሳቅ እችላለሁ። የመከራዬ አጠቃላይ ኃላፊነቱ በእኔ ውስጥ ነው። ይህ ምላሽ የመስጠት ባህሪን ብቀይር ከመከራዬ ነፃ እየወጣሁ እመጣለሁ። የተሻለ ህይወት መኖር እጀምራለሁ እያላችሁ ነገሮችን መርምሩ። ይህ ከፍተኛ ልምምድ ይጠይቃል። ቪፓሻናን በትክክል ብትለማመዱና ቴክኒኩ በግልጽ ቢገባችሁ ነገሮች በጣም ቀላል ይሆናሉ። እንዴት ነው ይህ አካላችን የሚሰራው? በተለያዩ የሰውነት ስሜቶች ምክንያት እንዴት የተለያዩ ረቂቅ አካላዊ ለውጦች እንደሚከናወኑ፣ እንዲሁም አራቱ የአእምሮ ክፍሎች እንዴት እንደሚሰሩ፣ እንዴት ቪኛና ማለትም አንድ ነገር መከሰቱን የሚያውቀው የአእምሮ ክፍል እንደሚሰራ፣ እንዴት ሳኛ ወይም የሚያጣራው የአእምሮ ክፍል እንደሚሰራ፣ እንዴት ቬዳና ወይም የሰውነት ስሜት የሚቀምሰው ክፍል እንደሚሰራ፣ እንዲሁም እንዴት ሳንካራ ወይም ምላሽ የሚሰጠው የአእምሮ ክፍል እንደሚሰራ ብናስተውል፣ ሳንካራ ምላሽ የሚሰጠው የአእምሮ ክፍል በአሁኑ ሰዓት በጣም ጠንካራ ሆኗል። የመጀመሪያው ክፍል ቪኛና፣ ነገሮች መከሰታቸውን የሚያጠነው ክፍል በጣም ደካማ ሆኗል። ስለዚህ የማጤን ችሎታችሁ በጣም ደካማ ሆኗል። ጭፍን ምላሽ የመስጠት ችሎታችሁ በጣም ጠንካራ ሆነ። የችግራችሁ ምክንያት ይህ ነው። አሁን ቪፓሻናን በመለማመድ አራተኛውን ማለትም ምላሽ የሚሰጠውን የአእምሮ ክፍል በጣም ታዳክሙታላችሁ። ምላሽ እንኳን ብትሰጡ ልክ ውሃ ላይ እንደተሰመረ መስመር ወዲያው ይጠፋል። እንዲሁም የመጀመሪያው የአእምሮ ክፍል ነገሮችን ተረጋግቶ የሚያጠነው ክፍል እየጠነከረ ስለሚመጣ ከመከራችሁ በቀላሉ ነፃ ትወጣላችሁ። ቪፓሻናን በትክክል ካልተለማመዳችሁ ማግኘት የሚገባችሁን ውጤት አታገኙም። ነገር ግን እውነትን እያጤናችሁ ስትሄዱ ስህተቱ የቱ ጋር እንደሚፈጠር፣ ችግራችሁ የቱ ጋር እንደሚጀምርና እንዴት እንደሚጀምር ማየት ትጀምራላችሁ። ካለበለዚያ ይህን ሰው ባየው ቁጥር ደሜ ይፈላል ትሉ ይሆናል። ነው እንዴ? ማለት ይህ ሰው ችግር አለበት ማለት ነው? የዚህ ሰው የተሰራበት ንጥረ ነገር እናንተ ከተሰራችሁበት ንጥረ ነገር ጋር ሲገናኝ ንዴት ያመነጫል ማለት ነው? ይህ ከሆነ ሁሉም ሰው ይህን ሰው ሲያይ መናደድ አለበት ማለት ነው። ግን ይህ አይሆንም። ይህ ሰው በአምስት የተለያዩ ሰዎች በአንድ ጊዜ ቢታይ በሰውየው ላይ አንዱ ክፋት ሊያድርበት ይችላል፣ ሌላው ንዴት፣ ሌላው ፍቅር፣ ሌላው ፍርሃት፣ ሌላው ሌላ ነገር። ብቻ አምስቱም የተለያየ አይነት ስሜት በሰውየው ላይ ሊያድርባቸው ይችላል። አሁን ነገሩ ግልጽ ሆነ ማለት ነው። ችግሩ ሰውየው ላይ ሳይሆን እኔ ላይ ነው ማለት ነው። እያንዳንዱ ሰው በውስጡ የራሱ ችግር አለበት። ምሳሌ፣ አንድ ጎበዝ አርቲስት ሸራ ላይ ቀለምና ብሩሽ ተጠቅሞ በጣም ቆንጆ ኮረዳ ይስላል። መልኳ በጣም ቆንጆ ነው። ከዛ ሰውየው ስዕሉን እያየ ይቆይና በጣም እያደነቀው ይመጣል። ብዙ ከማየቱና ከማድነቁ ብዛት የአእምሮ ሚዛን እየተዛባ ይመጣና ከስዕሉ ጋር ፍቅር ይዘዋል። ከዚህ ሴትዮ ጋር መኖር አለብኝ፣ በጣም ውብ ሴት ነች እያለ ያዙን ልቀቁኝ ብል ሰዎች የማነው እብድ፣ ራስ ከፈጠርከው ጋር እንዴት ፍቅር ይዘሃል? ይህ እኮ የእውነት ሴት አይደለም፣ ይህ ስዕል ነው፣ እንዴት ሊሆን ይችላል እያሉ ሊያስረዱት ይሞክራሉ። እሱ ግን ከዚህ ሴት ጋር ካልተጋባሁኝ ሞቼ እገኛለሁ ብሎ ድርቅ ቢል ሰውየው አበደ ማለት ነው። በተመሳሳይ ሁናቴ ይህ አርቲስት ሌላ በጣም የሚያስፈራ ስዕል ይስልና ወይኔ ይህ በጣም የሚያስፈራ ሰው ሊበላኝ ነው፣ ሊውጠኝ ነው፣ እባካችሁ ገላግሉኝ ብሎ እሪ ቢል አሁንም ሰዎች አረ በፈጠረ ይህ እውነት አይደለም፣ የራስ ሀሳብ ነው፣ ምን እያደረክ ነው ብሎ ይሉታል። ይህን ሰው እብድ እንለዋለን። የሚያሳዝነው ግን ሁላችንም እድሜ ልካችንን ይህንን ጨዋታ እንደተጫወተን ነው። ስለሆነ ሰው የሆነ ስዕልን ስለና ከዛ ለስዕሉ ምላሽ እንሰጣለን። ምሳሌ፣ ከዛሬ 20 ዓመት በፊት አንድ ሰው አንድ የማልወደውን ነገር አደረገ ወይም ተናገረ። ይህ ማለት ነገሮችን የሚያመሳክረው የአእምሮዬ ክፍል ሳኛ በጣም መጥፎ ነገር ብሎ ሲገመግም፣ ምላሽ የሚሰጠው ክፍል ሳንካራ ደግሞ መጥፎ ምላሽ ሰጠ። ከዛ ይህ ሰው በጣም መጥፎ ነው የሚል አስተሳሰብ አእምሮ ላይ ቀረጽኩኝ። ለ20 ዓመት ያህል ይህንን ሰው አላየሁትም። ከ20 ዓመት በኋላ ገና ሳየው በጣም መጥፎ ሰው፣ በጣም መጥፎ ሰው እያልኩኝ ምላሽ መስጠት ይጀምራሉ። ማን ያውቃል? ይህ ሰው በ20 ዓመት ውስጥ ቅዱስ ሆኖ ሊሆን ይችላል፣ ወይም ደግሞ መጀመሪያውኑ ቅዱስ ሰው ሊሆን ይችላል። እኔ በአእምሮ ውስጥ የሰውየውን ጸባይ መጥፎ አድርጌ ስለቀረጽኩኝ ምላሽ እየሰጠሁ ያለሁት ለሰውየው ሳይሆን በውስጤ ለሳልኩት ስዕል ነው። ይህ በአእምሮ ውስጥ የሳልኩት ስዕል በሰውየው እውነተኛ ጸባይና በእኔ መካከል ይመጣል። ስለዚህ ሰውየው የፈለገውን አይነት ጸባይ ይኑረው፣ እኔ የምወያየው ከራሴ ስዕል ጋር ነው። ሌላ ምሳሌ፣ አሁንም ከ20 ዓመት በፊት አንድ ሰው በጣም ደስ የሚል ነገር ተናገረኝ ወይም አደረገልኝ። ያ ማለት የእኔ ሳኛ ወደደው። በዚህ የአእምሮ ክፍል በተሰጠው ግምት መሰረት በጣም ጥሩ ሰው፣ ምን የመሰለ ቅዱስ ሰው የሚል አስተሳሰብ ጭንቅላቴ ውስጥ ተቀረጸ። ለ20 ዓመት ያህል ሳላየው አሁን ከ20 ዓመት በኋላ አገኘሁት። ልክ ገና ሳየው ያ የቀረጽኩት አስተሳሰብ ወዲያው ይመጣል። ምን የመሰለ ሰው፣ ምን አይነት ቅዱስ ሰው እያልኩኝ ማሰብ ይጀምራሉ። ማን ያውቃል፣ በዚህ በ20 ዓመት ውስጥ ጭራቅ ሆኖ ሊሆን ይችላል፣ በጣም ተቀይሮ ይሆናል። እንዲያውስ በመጀመሪያ ገና ሳገኘው ጭራቅ እንደነበረስ? የእኔ ሳኛ ነው በጣም ጥሩ ሰው ብሎ ግምት የሰጠው። እኔ ለሰውየው ሳይሆን በውስጤ ለቀረጽኩት የሰውየው ምስል ነው ምላሽ እየሰጠው ያለሁት። እነኚህ አራት የአእምሮ ክፍሎችን እየመረመራችሁ ስትመጡ እውነቱ እየተገለጸ ይመጣል። እንዴት አእምሯችን እንደሚሰራ፣ አእምሯችን ከአካላችን ጋር እንዴት እንደሚገናኝ ሁሉ ግልጽ እየሆነ ይመጣል። የእናንተ ስራ ብቻ በተረጋጋና በሚዛናዊ አእምሮ ማጤን ነው። አንድ ሰው በአምስት ሰዎች ሲገመገም አምስቱም ሰዎች የተለያየ ምስል ይሰጣሉ። ሁሌም ምላሽ የሚሰጡት ለሰውየው ሳይሆን እነሱ በአእምሯቸው ውስጥ ለቀረጹት ምስል ነው። ሌላው ቀርቶ አንድ አይነት ነገር በተለያየ ሁኔታዎች አምስት ጊዜ ቢያጋጥመኝ አምስት የተለያየ ምላሽ እሰጣለሁ። እንበልና የሆነ ቃል በጆሮዬ መጣ ወይም ሰማሁ። ይህ ቃል በአምስት የተለያየ ሁኔታዎች ጆሮዬ ውስጥ ቢመጣ በአምስት የተለያየ መንገድ ምላሽ እሰጣለሁ። ለአንድ ጥሩ የቪፓሻና ሜዲቴሽን ተለማመች ነገሮች ሁሉ ግልጽ እየሆኑ ይመጣሉ። ምሳሌ፣ አንድ ምሽት ከአምስት ተማሪዎች ጋር እየተራመድኩኝ ነው። ትንሽ ጨለም ብሎ ስለነበረ መንገዱ በደንብ አይታይም። አንድ ሰው መረማመጃው መንገድ ዳር ተጋድሞ ነበር። ከተማሪዎቹ አንዱ ሳያስበው ይህን ሰው ረገጠው። ከዛ ሰውየውም እውር ነህ? ፊት ላይ የተለጠፈው አይን ነው ወይስ የቁልፍ ቀዳዳ ብሎ ተሳደበ። ይህን ስሰማ ሰውነቴን ደስ የሚል ስሜት ወረረው። በጣም ደስ የሚል ስሜት ተሰማኝ። አንድ ሰው ፊት ላይ የተለጠፈው አይን ነው ወይስ የቁልፍ ቀዳዳ ተብሎ ስለተሰደበ እኔን ደስ የሚል ስሜት ተሰማኝ። ይህ የመጀመሪያ ገጠመኝ ነው። ሁለተኛ ገጠመኝ፣ ብቻዬን እየተራመድኩኝ ነበር። ይህን ሰውዬ ረገጥኩት። የተጠቀመው ቋንቋ አልተለወጠ፣ የተጠቀመው ቃላት አልተለወጠም፣ እንዲሁም ድምፁም አልተለወጠም። ያችኑ ስድብ ደግሞ ተሳደበ። እውር ነህ? ፊት ላይ የተለጠፈው አይን ነው ወይስ የቁልፍ ቀዳዳ? ነገር ግን ሰውነቴ ላይ በጣም ደስ የማይል ስሜት ተሰማኝ። ሶስተኛ ገጠመኝ፣ ከአምስት ተማሪዎች ጋር እየተራመድኩኝ ነው እና ይህን ሰውዬ እኔ ረገጥኩት። ያንኑ ስድብ ደግሞ ተሳደበ። እውር ነህ? ፊት ላይ የተለጠፈው አይን ነው ወይስ የቁልፍ ቀዳዳ? አሁን ደግሞ ደስ የማይል ስሜት ከበፊቱ በጣም በበለጠ ሁናቴ ተሰማኝ። አንድ አይነት ቃላት ግን በሰውነቴ ላይ የሚፈጠረው ስሜት እየተለዋወጠ ነው። አራተኛ ገጠመኝ፣ ብቻዬን እየተራመድኩኝ ነው። አሁንም ይህን ሰው ረገጥኩት። አሁንም ያንኑ ስድብ ተሳደበ። እውር ነህ? ፊት ላይ የተለጠፈው አይን ነው ወይስ የቁልፍ ቀዳዳ? በደንብ ሳዳምጠው ይህ ድምፅ የልጄ ድምፅ ነው። ወይኔ ልጄ ሰደበኝ። የአሁኑ የሰውነት ስሜት ደግሞ ከበፊቶቹ በጣም የከፋ ነው። አምስተኛ ገጠመኝ፣ አሁን ደግሞ ከአምስት ተማሪዎቼ ጋር እየተራመድኩኝ ነው። ሰውየውን ረገጥኩት። ያንኑ ስድብ ተሳደበ። የልጄ ድምፅ እንደሆነ አወቅኩኝ። አሁን በሰውነቴ ላይ የተፈጠረው ስሜት በጣም ደስ የማይል ከመሆኑ የተነሳ መቆጣጠር አቃተኝ። እንዴት አንድ አይነት ቃላት አምስት ጊዜ ሰምቼ አምስት የተለያየ ምላሽ ልሰጥ ቻልኩኝ? ጥሩ የቪፓሻና ተለማማጅ እንዴት እንደሆነ በደንብ መርምሮ ይገባዋል። እነኚህን ቃላቶች በመጀመሪያ ገጠመኝ ላይ ተሰማቸው የኔ ሳኛ ማለትም ነገሮችን የሚያመሳክረው የአእምሮ ክፍል፣ አዎ ይህ ቃል ስድብ ነው፣ ነገር ግን ለአንተ አይደለም ለተማሪዎችህ ነው ይለኛል። እነዚህ የማይረቡ ተማሪዎች ሁልጊዜ ጠንቃቃ ሁኑ፣ በጥንቃቄ ተራመዱ፣ ሁሉን ነገር ስታደርጉ አእምሯችሁን አሰባስቡ ብዬ እንዳስተማርኳቸው ነው። ግን ገና ምንም አልበሰሉም። ያስተማርኳቸው በከንቱ ነው። ምንም አልገባቸውም። እስቲ በፈጠራችሁ ሳይቸግራቸው ሰው ረግጠው እንዲህ በስድብ ይዋረዳሉ? እኔ የቪፓሻና አስተማሪ ነኝ። እንደዚህ አይነት ስህተት በፍጹም አልፈጽምም። እዩት፣ ስድቡ ለእኔ አይደለም ለተማሪዎቼ ነው። እኔ አልሳሳታም እያልኩኝ ራሴን ማድነቅ ስለምጀምር ሰውነቴን ደስ የሚል ስሜት ይሰማዋል። አንድ ሰው ከተወለደ በኋላ እያደገ ሲመጣና ህሊና ሲገዛ፣ መቼም ማደግ ህሊና መግዛት ወይም መሳት መሆኑን ማን ያውቃል? ብቻ በዓለማዊ አነጋገር ህሊና ሲገዛ መጀመሪያ የሚያደርገው ነገር የራሱን ምስል ይቀርጻል። እኔ ጎይንካ የራሴን ምስል ስቀርጽ በጣም ጥሩ አድርጌ ነው። ጎይንካ ቆንጆ ነው። ጎይንካ ብለህ ነው ብዬ ምስሌን ቅርጽና አእምሮ ውስጥ አስቀምጠዋለሁ። ጎይንካን የመሰለ ሰው የለም። አሁን በመጀመሪያው ገጠመኝ ተማሪዎች መሰደባቸውን ሳውቅ በውስጤ እነሱ የተሰደቡት ስላልበሰሉ ነው፣ እኔ ግን በጣም አዋቂ ነኝ ወዘተ እያልኩኝ ራሴን ሳደንቅ የአእምሮ ውስጥ የቀረጽኩት ምስል የበለጠ ይወለወላል።
ኦ ጎይንካ እኮ በጣም ጎበዝ ነው፣ እሱ አይሳሳትም፣
ሌሎች ናቸው የሚሳሳቱት እያልኩኝ በደስታ ሞላለሁ። ሁለተኛው ገጠመኝ ስድቧ አንድ አይነት ነው። ነገር ግን የኔ ሳኛ ይህ ስድብ ላንተ ነው ለተማሪዎች አይደለም፣ ምክንያቱም ተማሪ አጠገብህ የለም ሲለኝ ያ ጭንቅላቴ ውስጥ ቀርጬ ያስቀመጥኩት ቆንጆ ጎይንካ ምስል እንክትክቱ ይወጣል። እንዴት ሰው እኔን ይሰድብኛል? እኔን የመሰለ እውቅ የቪፓሻን አስተማሪ እያልኩኝ አድራጎቴ በሙሉ ልውጥ ውጥ ይላል። እንደ መጀመሪያው ገጠመኝ በመሳቅ ፋንታ ስድብ እጀምራለሁ። ሰውነቴን ጠቅላላ ደስ የማይል ስሜት ይወራል። ምን አባክ ያስጮኋል? አልደማ አልሞትክ ብዬ ጮኸበታለሁ። በሶስተኛው ጊዜ እንዴት የበለጠ ሊከፋኝ ቻለ? እነዚህ አምስት ተማሪዎች አብረውኝ ስላሉ ስለ ራሴ ጥሩ ምስል ቀርጾ በአእምሮ ውስጥ ማስቀመጥና እዚህ ምስል ላይ በፍቅር መጣበቅ ራሱ ትልቅ እብደት ነው። ግን ይህ አልበቃኝ ብሎ ይህ ምስል ሌሎች አእምሮ ውስጥ እንዲቀረጽ አደርጋለሁ። ሁሉም ተማሪ ጎይንካ በጣም ጥሩ ሰው እንደሆነ ማወቅ አለበት። ይህን ጥሩ ምስል ሌሎች ላይ ለመቅረጽ ስንት ሳስመስልና ብዙ ነገሮችን ሳደርግ ነበር የኖርኩት። በእነዚህ አምስት ተማሪዎች አእምሮ ውስጥ የኔን ጥሩ ምስል ለመቅረጽ በጣም ብዙ ለፍቻለሁ። አሁን ያ ሁሉ ልፋቴ ገደል ገባ። አሁን ሁሉም ምስል እንክትክቱ ወጣ። በፊት አንድ ምስል ብቻ ነበር የተሰባበረው። አሁን ግን አምስት ምስል ተሰበረ። ስለዚህ ሐዘኔ አምስት ጊዜ እጥፍ ይሆነ። ብቻዬን ሆኜ አንድ ሰው ቢሰድበኝ ደስ ላይለኝ ይችላል፣ ግን ምንም አይደል። አሁን በህዝብ ፊት ይሰድበኛል፣ በህዝብ ፊት ያዋርደኛል እያልኩኝ ይብከነከናሉ። ግን ለምን እንዲህ ሊጨንቀኝ ቻለ? ብቻዬን ሆንኩኝ ወይም ከህዝብ ፊት ስድብ እንደሆነ ስድብ ነው፣ ምን ልዩነት ያመጣል? ልዩነቱ የኔን ጥሩ ምስል በሁሉም አእምሮ ውስጥ እንዲቀረጽ ስላደረግኩኝና አሁን ሁሉም ምስል እንክትክቱ ስለሚወጣ መከራዬ የዛን ያህል ይጨምራል። ይህን ነገር ውስጥ ጠልቃችሁ እየመረመራችሁ ስትሄዱ ግልጽ እየሆነ ይመጣል። በአራተኛ ጊዜ ለምን መከፋቴ ጨመረ? እኔ የሚለው ድንበር እየተስፋፋ ይመጣና የኔ የሚለው ነገር ይጨመርበታል። ስለዚህ አሁን የኔ የምትሏቸውን ነገሮች ምስል በተመሳሳይ ሁናቴ መቅረጽ ትጀምራላችሁ። የኔ ልጅ፣ የኔ ሚስት፣ የኔ ባል፣ የኔ እናት፣ የኔ አባት፣ የኔ እንትን እያላችሁ ቆንጆ ምስል አእምሯችሁ ውስጥ ትቀርጻላችሁ። ሁሉም የእናንተ ነገር በጣም ቆንጆ ነው። ከዛ በቅናት ትንከባከቡታላችሁ። ላይ ላዩን ሚስቴን እወዳለሁ፣ ባሌን እወዳለሁ፣ እናቴን እወዳለሁ፣ አባቴን እወዳለሁ እያላችሁ ራሳችሁን ታሞኛላችሁ። ግን ውስጥ ጠልቃችሁ ገብታችሁ ራሳችሁን ስትመረምሩ ማንንም አትወዱም። በቡዳዮ ክፍለ ዘመን የሀገሪቱ ንጉሥ ፓሴኔዲ ከቡዳ ይህን የቪፓሻና ቴክኒክ ተምሮ ሜዲቴሽን ይለማመድ ነበር። ከቤተሰቡ ውስጥ አንዱ ጥሩ ሜዲቴሽን ተለማማጅ ከሆነ ሌሎቹ የእሱን የህይወት ለውጥ እያዩ ቀስ በቀስ ይሰባሉ። በዚህ ሁናቴ የንጉሱ ቤተሰቦች አጠቃላይ ጥሩ ሜዲቴሽን ተለማማጅ ነበሩ። ሚስቱም ንግሥት መሊካ ጥሩ ሜዲቴሽን ተለማማጅ ነበረች። አንድ ቀን ንጉሱና ንግሥት በየግላቸው ለአንድ ሰዓት ሜዲቴሽን ከተለማመዱ በኋላ ንጉሥ ፓሴኔዲ ንግሥት መሊካን፣ መሊካ እስቲ እውነቱን ንገሪኝ፣ በዚህ ዓለም ላይ በጣም የምትወጂው ማንን ነው ብሎ ጠየቃል። እሷም እኔ ይህ ጥያቄ በጭንቅላቴ ውስጥ መጥቶብኝ ውስጤን ስመረምር ከራሴ በስተቀር ማንንም እንደማልወድ ደረስኩበት አለችው። ፓሴኔዲም ፈገግ ብሎ እኔም ይህ ጥያቄ ጭንቅላቴ ውስጥ መጥቶብኝ ከራሴ በስተቀር ማንንም እንደማልወድ ተረዳሁ አለ። በቪፓሻና ባይሆን ኖሮ ውጤቱ ሌላ ይሆን ነበር። ንግሥት ንጉሥን አንተን አልወድም፣ እኔም ብቻ ነው የምወደው ብትል አንገቷ ይቀነጠስ ነበር። አሁን ግን ሁለቱም የቪፓሻና ተለማማጆች ስለነበሩ በደስታ ወደ ቡዳ ሄዱና፣ ጌታዬ በሜዲቴሽን ሰዓት እንደዚህ አይነት ነገር አጋጠመን ብለው አስረዱት። ቡዳም ሳድሁ ሳድሁ ሳድሁ፣ ራስን ለማስተካከል ይህ የመጀመሪያው እውቀት ነው አላቸው። ሁሌም እንትናን በጣም ወደዋለሁ፣ እገሌም በጣም ወደዋለሁ እያላችሁ በማጭበርበር ከኖራችሁ ከእብደት መቼም አትወጡም። ነገር ግን እኔም ብቻ ነው የምወደው፣ ምን አይነት ራስ ወዳድ ነኝ ብላችሁ ራሳችሁን ከታዘባችሁ ውስጣችሁን ማስተካከል ትጀምራላችሁ። ማንኛውም የእኔ የምትሉት ሰው ማለትም ልጄ፣ ሚስቴ፣ ባሌ የመሳሰሉት እናንተ ለእነሱ የሆነ ዓላማ አላችሁ። እናንተ የምትመኙትን ነገር እንዲያሟሉላችሁ ትፈልጋላችሁ። የእናንተን ህልም ይህ ሰው እንዲያሳካላችሁ ታልማላችሁ። ለዚህ ነው የምትወዱት። የምትወዱት አንድ ነገር በልዋጭ ከሰውየው እየጠበቃችሁ ነው። እና ከአንድ ሰው አንድ ነገር እየጠበቃችሁ የምትወዱት ከሆነ ሰውየውን እየወደዳችሁ ሳይሆን ራሳችሁን እየወደዳችሁ ነው። እናንተ የምትወዱት የራሳችሁን ዓላማ ነው፣ የራሳችሁን ህልም። ይህ በራሳችሁ ዙሪያ የተመሰረተ ፍቅር እውነተኛ ፍቅር አይደለም። ንጹህ ፍቅር ባለ አንድ አቅጣጫ መንገድ ብቻ ነው፣ ከእናንተ ወደምትወዱት ሰው። ፍቅር ትሰጣላችሁ፣ ነገር ግን ምንም ከሰውየው አትጠብቁም። የቪፓሻና ሜዲቴሽን ተለማማጅ ይህ ነገር እየገባው ሲሄድ ከራስ ወዳድነትና ከአእምሮ ጠባብነት ራሱን ነፃ እያወጣ ይመጣል። እሺ፣ ወደ ምሳሌው እንመለስና በአራተኛው ገጠመኝ ምን ሆነ? ልጄ ሲያድግ የቪፓሻና አስተማሪ ይሆናል፣ እንዲሁም አስተማሪዎችን በደንብ ያገለግላል። በጣም ትሑትና ትእዛዝ አክባሪ ይሆናል፣ ይህን ይሆናል ያን ይሆናል እያልኩኝ አልም ነበር። አሁን ግን የእኔ ሳኛ ይህ ስድብ ከልጅህ ነው አለኝ። ወይኔ ልጄ ይስደበኝ፣ ምን ነው ሞቼ የባረፍኩት። ተራ የማላውቀው ሰው ቢሰድበኝ ደስ አይለኝም፣ ግን ምንም አይደል። ግን የገዛ ልጄ ያዋርደኝ እያልኩኝ ስድቡን መሸከም ያቅተኛል። በአምስተኛው ገጠመኝ ለምን የበለጠ ተከፋው? ምክንያቱም መጀመሪያ በራሴ ላይ የፈጸምኩትን ስህተት አሁን በቤተሰብም ላይ እየደገምኩት ነው። የልጄን ቆንጆ ምስል በሌሎቹም አእምሮ ውስጥ እንዲቀረጽ አድርጌያለሁ። ልጆቼ፣ ሚስቴ፣ የኔንትን የኔንትን በጣም ቆንጆ ናቸው እያልኩኝ ሁሉንም ሰብኬያለሁ። ምናልባት ችግር ሊኖርባቸው ይችላል፣ ግን ችግራቸውን እየሸፈንኩኝ በፍጹም እንደኔ አይነት ቤተሰብ የትም አይገኝም እያልኩኝ አዳንቃለሁ። አሁን ይህ በአምስቱ ተማሪዎች የተቀረጸው የልጄ ጥሩ ምስል እንክትክቱ ወጣ። ስለዚህ መከራዬ አምስት እጥፍ ሆነ። የሰውነታችሁን ስሜት ስታጤኑ ይህ ሁሉ በጣም ግልጽ እየሆነ ይመጣል። አንድ ነገር ውጭ ተከሰተ። እስቲ በውስጥ የምን አይነት የሰውነት ስሜት እየበቀለ ነው? አንድ ነገር ውጭ ሆነ። በዚህ ምክንያት በውስጤ ምን አይነት የሰውነት ስሜት መሰማት ጀመረ እያላችሁ ራሳችሁን መርምሩ። በዚህ አይነት መንገድ ነው ከቪፓሻና እርዳታ የምታገኙት። ቪፓሻናን በዕለት ተዕለት ኑሯችሁ ላይ ካልተጠቀማችሁ ልክ እንደ ሌሎች የሃይማኖት ድርጅቶች ይህም ወደ ሃይማኖት ይቀየርባቸዋል። አንድ ሰው ወደ ቤተ ክርስቲያን፣ መስጊድ የመሳሰሉት ጋር ሄደና ይህን ቅዳሴ ወይም ጸሎት ሲያደርግ ውሎ አሁን በጣም ሃይማኖተኛ ነኝ ብሎ በደስታ ይሞላል። ይህ አንድን ሰው በሕይወቱ ላይ ብዙም አይረዳም፣ ዝም ብሎ ራስን ማታለል ነው። ልክ ቪፓሻናንም እንደዚህ ካደረጋችሁ ምንም ጥቅም አታገኙበትም። በዓመት አንድ የአስር ቀን ኮርስ ወስዳለሁ። ጠዋትና ማታ አንድ ሰዓት ቁጭ ብዬ ሜዲቴሽን እለማመዳለሁ። ስለዚህ የእኔ ሥራ እዚህ ላይ አበቃ። አሁን የቀረውን ቡዳ ያደርግልኝ። እሱ የምፈልገውን ነገር ማድረግ አለበት፣ ምክንያቱም እኔ እሱን ስራ እየሰራሁ ነው። ይህን የምሰራው እሱ ስራ ስላለኝ ነው። እኔ ግዳጅን ተወጥቻለሁ። ስለዚህ እኔን ከመከራ ማውጣት ደግሞ የሱ ስራ ነው ብትሉ ምንም አይረዳችሁም። የራሳችሁን የድሮ አመል ራሳችሁ መቀየር አለባችሁ። ውስጣችሁ ጠልቃችሁ ገብታችሁ መከረኛ የሚያደርጋችሁ ነገር ምን እንደሆነ በደንብ መረዳት መቻል አለባችሁ። ከጊዜ ወደ ጊዜ በራሳችሁ ላይ መከራ እየፈጠራችሁ ነው። ወይ ፍላጎት አድሮባችሁ ትጓጓላችሁ፣ ወይም ደግሞ ጥላቻ አድሮባችሁ ትሸሻላችሁ። በዚህ የሰውነት ስሜት ምክንያት ወይ በዛ የሰውነት ስሜት ምክንያት ፍላጎት፣ ጥላቻ፣ ፍላጎት፣ ጥላቻ እያላችሁ የመከራ ክምር ትሆናላችሁ። አሁን በዚህ ቴክኒክ ከዚህ ከእብደት ሱስ እየተላቀቃችሁ ነው። ስለዚህ እንደዚህ አይነት ኮርስ መሳተፍ ልክ እንደ ቅዳሴ መታየት የለበትም። በደንብ እንዲገባችሁ የሚያስፈልገው ኮርስ የምትሳተፉት ስለ ራሳችሁ አእምሮና አካላችሁ ተፈጥሮ በልምድ ደረጃ እንድትገነዘቡ ነው። ኮርስ ለመሳተፍ በመጣችሁ ቁጥር በውስጣችሁ የተወሰኑ ጥሩ ባህሪዎችን እያጎለበታችሁ ትመጣላችሁ። እነዚህ ጥሩ ባህሪዎች አእምሯችሁ ሙሉ በሙሉ ከጉድፍ የሚጸዳበት የመጨረሻው ግብ ድረስ ያደርሳችኋል። 10 ጥሩ ባህሪዎች አሉ። እነሱም ሙሉ በሙሉ ስታሟሉ የመጨረሻው ግብ ላይ በቀላሉ ትደርሳላችሁ። በቡዳ ህይወት ዘመን ቋንቋ ፓረሚ ይባላሉ። ፓረሚ ማለት ይህን የመከራ ውቅያኖስ አቋርጣችሁ ከዚህ መከራ ነፃ የሚኮንበት እዛኛው ማዶ የሚያሸጋግራችሁ የአእምሮ ባህሪዎች ናቸው። 10 ፓራሚዎች አሉ። አንድ ሰው እንደዚህ አይነት ኮርስ ሲሳተፍ 10ሩንም ፓራሚዎች ቀስ በቀስ በውስጡ ለማሳደግ ጥሩ አጋጣሚ ያገኛል። 10 ብርጭቆ እንደመኖር ማለት ነው። በእያንዳንዱ ብርጭቆ ላይ አንድ ጠብታ ብታደርጉ ጠብታ በጠብታ ሁሉም ብርጭቆዎች የሚሞሉበት ጊዜ ይመጣና በቀላሉ አእምሯችሁ ከግዱፍ ነፃ ይሆናል። ምንድናቸው እነዚህ ፓራሚዎች ወይም ጥሩ ባህሪዎች? በደንብ አስታውሷቸው። በሚቀጥለው ጊዜ ኮርስ ለመሳተፍ ስትመጡ ቢያንስ በእያንዳንዱ ብርጭቆ ውስጥ አንድ ጠብታ ለማድረግ ሞክሩ። የበለጠ ጠብታ ብታደርጉ ጥሩ ነው። የመጀመሪያው ፓረሚ ኒካማ ፓረሚ፣ ዓለማዊ ሕይወትን ንቆ የመተው ባህሪ። ፍላጎት፣ መጓጓት፣ ይሄ የኔ የኔ የሚሉትን ነገር እንዲጠፋ አንድ ሰው ዓለማዊ ሕይወትን ንቆ መተው አለበት። ነገር ግን ሁሉም ሰው መነኩሴ ለመሆን አልተዘጋጀም። ግን ይህ እጅግ በጣም ጠቃሚ ባህሪ ነው። ታዲያ እንዴት ነው አንድ ሰው ይህንን ባህሪ ሊያዳብር የሚችለው? በእንደዚህ አይነት የአስር ቀን ኮርስ አንድ ሰው ሲሳተፍ ይህን ባህሪ ለማጎልበት ጥሩ አጋጣሚ ያገኛል። ምንም ጸጉራችሁን ባትላጩም ወይም የመነኩሴ ልብስ ባትለብሱም በተቀረው እዚህ እየኖራችሁ ያለው የመነኩሴ ኑሮ ነው። እንደዚህ አይነት ኮርሶችን የምትሳተፉት እናንተ ገንዘብ ከፍላችሁ ሳይሆን ሌሎች በረዱት እርዳታ ነው። ማንኛውም የምትበሉት ምግብ የሌሎች እርዳታ ነው። ማንኛውም የድርጅቱ የተሟላ ተቋም በሌሎች የተረዳ ነው። ለምንድን ነው አንድ ሰው መነኩሴ የሚሆነው? ምክንያቱም ምንም የኔ የሚለው ነገር እንዳይኖረው ነው። እነዚህ 10ሩም ፓራሚዎች በውስጣችሁ ያለውን ኩራት፣ ጉራና ትምክህት ድምጥ ማጡን ለማጥፋት ይረዳችኋል። ከእነዚህ ነገሮች ነፃ ስትሆኑ አእምሯችሁ ከተቀሩት ጉድፎች በቀላሉ ስለሚነፃ ወደ መጨረሻው ግብ ያለምንም ችግር ያደርሳችኋል። አንድ ሰው ዓለም በቃኝ ብሎ ቤትን ጥሎ ከወጣ በኋላ ምግብ መለመኛውን በእጁ ይዞ ከቤት ወደ ቤት እየተዘዋወረ ምግብ ስለምን ውስጡ ያለው ኩራት እየሟሟ ይመጣል። ስለዚህ እዚህ ስትመጡ ጥሩ አጋጣሚ ያገኛችሁ ማለት ነው። መጀመሪያ አካባቢ ይህን ኮርስ ህንድና እንዲሁም ለተወሰነ ጊዜ አሜሪካ ውስጥ ማስተማር ስንጀምር የተሟላ የሜዲቴሽን ማዕከል ስላልነበረ አንዳንድ ስህተቶችን ሰርተን ነበር። ለማስተካከል ትንሽ ጊዜ ወሰደብን። ተማሪዎችን አንዳንድ ያወጣነውን ወጪ ለመሸፈን ገንዘብ እናስከፍል ነበር። በትምህርቱ ምንም ገንዘብ አልተቀበልንም፣ ምክንያቱም ትምህርቱ በገንዘብ የሚገመት አይደለም። ምን ሊከፈል ይችላል በትምህርቱ? ግን አንዳንድ ለመኝታና ለምግብ ከኪሳችን ያወጣነውን ወጪ እናስከፍል ነበር። ይህ በጣም ስህተት ነበር። ነገር ግን የሜዲቴሽን ማዕከሎች በዓለም ዙሪያ ብቅ ማለት ሲጀምሩ የዳማ ትምህርት በንጹህ መንገድ መሰጠት ተጀመረ። ገንዘብ ማስከፈል ብንጀምር ይህን ዓለማዊ ኑሮን የመናቅ ባህሪ በውስጣችን አናዳብርም። ምክንያቱም ምግብ በምትመገቡበት ሰዓት ምን አይነት የማይጣፍጥ ምግብ ነው የምታበሉኝ? ከፍዬ እኮ ነው። ይህን ምግብ አልወደውም፣ ይህ ይሻላል፣ ያ ይሻላል እያላችሁ መነጫነጫችሁ አይቀርም። ጉራና ኩራታችሁ አሁንም አሉ። በሌላ በኩል ደግሞ እንደ መነኩሴ ከሆናችሁ የመለመኛ ከረጢታችሁ ውስጥ የገባውን ነገር ሁሉ ትቀበላላችሁ። ለማኝ ማማረጥ አያውቅም። ያገኘውን ይበላል፣ በዛም ይደሰታል። ስለዚህ ውስጡ ያለው ኩራት ሙሽሽ እያለ ይመጣል። በዚህ ምክንያት ለትምህርቱም ሆነ ለምግብ እንዲሁም ለመኝታ ምንም አይነት ገንዘብ መጠየቅ የለበትም። ይህን ኮርስ ህንድ ውስጥ እንደጀመርን ይህን ሀሳብ ለሰዎች ስናቀርብ ሁሉም የኮሚቴው አባላት በጣም ፈርተው ነበር። ምን እያደረግክ ነው ጎይንካጂ? ምን ማለት ነው? ህንድ በጣም ድሃ ሀገር ናት። ለቀናት ምግብ የማያገኙ ሰዎች አሉ። እና ነፃ ምግብ እንደሚሰጥ ቢሰሙ የሜዲቴሽን ማዕከሉ በሰልፍ ይጣበባል አሉኝ። ከዛኔም ደግሞ አትጨነቁ፣ ተዋቸው ይምጡ። ከነጋቱ 10 ሰዓት እስከ ምሽቱ 9 ሰዓት ተኩል ድረስ የሚሰሩ ከሆነ ምንም ችግር የለም። ምግብ ለመብላት ብቻ ግን የሚመጡ ከሆነ እንዲሄዱ ይደረጋል አልኳቸው። ይኸው ምንም ነገር አልተፈጠረም። ሁሉ ነገር በትክክል ተካሄደ። ሰዎች የሚመጡት ጠንክረው ሜዲቴሽን ለመለማመድ ነው። በምዕራቡ ሀገርም እንደዚሁ አይነት ሁኔታ ተፈጥሮ ነበር። ምዕራቡ ሀገሮች ማለትም እነዚህ ባደጉ ሀገሮች ማስተማር ሲጀምር፣ አየህ በዚህ በምዕራቡ ክፍል ሰዎች ይጠረጥሩሃል። እንዴት ለምግብ እንኳን አታስከፍልም ብለው መስጋታቸው አይቀርም። ይህ ፕሮግራሙ አንድ የማናውቀው ችግር ሊኖረው ይችላል፣ ወይም የተደበቀ መጥፎ ዓላማ አለው፣ ወይም ደግሞ በሆነ የመንግስት አካል ወይም የስለላ ክፍል እየታገዝክ መሆን አለበት። አንድ ግልጽ ያልሆነ ነገር አለ። ካለበለዚያ እንዴት ሰው ነፃ ምግብ፣ ነፃ መኝታ ከመሬት ተነስቶ ይሰጣል? እንዴት ሊሆን ይችላል? ስለዚህ ጥርጣሬ ሰዎች ወደ ኮርስ እንዳይመጡ ያግዳቸዋል ብለው ፈርተው ነበር። እኔም አይዟችሁ፣ ይህ ጥርጣሬ ወዲያው ይጠፋል አልኳቸው። ይኸው አሁንም ምንም ችግር የለም። ስለዚህ ዳማ በንጹህ መንገድ ሲሰጥ ተማሪዎችን በጣም ይጠቅማል። እንዲሁም ይህንን ዓለማዊ ኑሮ የመናቅ ወይም ኒካማ ፓራሚ በውስጣቸው ያሳድጋሉ። ለመጪው 10 ቀናት መነኩሴ ነኝ፣ ስለዚህ በሌሎቹ እርዳታ መኖር አለብኝ ትላላችሁ። እና ይህ አስተሳሰብ በጣም ይረዳችኋል። ሌላው ደግሞ ሲላ ፓራሚ፣ ከመጥፎ ስነ ምግባር ተቆጥቦ ንጹህ ባህሪን በውስጣችሁ ማሳደግ። በመጀመሪያው ቀን የወሰዳቸዋቸው 5 ማዕቀቦች ማለትም አለመግደል፣ አለመስረቅ፣ አለመዋሸት፣ አለማመንዘር የመሳሰሉትን ውጭም እያላችሁ መታቀብ አለባችሁ። ነገር ግን ውጭ ስትኖሩ ለማክበር እጅግ በጣም ከባድ ነው። ይህን ማዕቀብ ወይም ያንን ማዕቀብ ሳትፈልጉ ታፈርሳላችሁ። እዚህ ግን የትኛውንም ማዕቀብ ለማፍረስ እድል አይኖራችሁም። በምን ጊዜያችሁ ነው የምታፈርሱት? ከንጋቱ 10 ሰዓት እስከ ምሽቱ 9 ሰዓት ውጥር አድርገን ይዘናችኋል። ስለዚህ እንዴት ታፈርሱታላችሁ? ቢያንስ ለ9 ቀናት በጣም ጥሩ ሲላ ስትለማመዱ ነበር። ነገር ግን 10ኛው ቀን ጸጥታው ሲሰበርና ወሬ ማውራት ሲፈቀድላችሁ ትንሽ አደጋ አለች። ለዚህ ነው ለ9 ቀናት በጸጥታ እንድትሰሩ የተደረገው። ይህም ይህን ሲላ እንድታከብሩ ይረዳችኋል። ወሬ ስትጀምሩ አንድ ነገር ልታጋንኑ ትችላላችሁ፣ ወይም ደግሞ ልትደብቁ ትችላላችሁ እና ሲላችሁ ተሰበረ ማለት ነው። ስለዚህ እነዚህን 9 ቀናት በንጹህ ሲላ ወይም ጥሩ ስነ ምግባር አሳልፋችኋል። ይህን ፓራሚ ወይም ባህሪ ለማጎልበት ጥሩ አጋጣሚ ነው። ሌላው ቪሪያ ፓራሚ ጥረት፣ ውጭም ቢሆን የቤተሰብ አስተዳዳሪ ስለሆናችሁ ህይወታችሁን ለማሸነፍ የሚገባችሁን ሁሉ ጥረት ታደርጋላችሁ።
አዎ አንድ ሰው መስራት አለበት።
ነገር ግን እንደዚህ አይነት ኮርስ ስትሳተፉ የምታደርጉት ጥረት እውነተኛውን ጥረት ነው።
ማለትም አእምሯችሁን ከጉድፍ የማንጻት ጥረት፣ ከዚህ በኋላ ንጹህ ኑሮ ለመኖር የሚደረግ ጥረት። እዚህ የምታደርጉት ጥረት ጠቅላላ አእምሮን ለማጽዳት ነው። እና ይህ ቪርያ ባንካችሁ ውስጥ ይጠራቀምላችኋል።
ሌላው ፓኛ ፓራሚ፣ ጥልቅ እውቀት፣ እውነትም በተግባር በራስ ላይ እየፈተኑ የመረዳት ባህሪ። እቤታችሁም ሆናችሁ አንዳንድ መጽሐፍ እያነበባችሁ ወይም የዳማ ንግግርን እያዳመጣችሁ እውቀት ታገኛላችሁ።
ሱታማያ ፓኛ፣ በመስማት የሚገኝ እውቀትና ቺንታማያ ፓኛ፣ የሰሙትም በመመራመር የሚገኝ እውቀትን ታገኛላችሁ።
እዚህ መጥታችሁ ግን የምታገኙት እውቀት ባቫናማያ ፓኛን ነው። እውቀቱን ትኖሩታላችሁ።
እዚህ ለአስር ቀን ሜዲቴሽን ስትለማመዱ በውስጣችሁ ያለውን እውነትና የተፈጥሮ ሕግን በአካላችሁ ላይ እያያችሁ ነው። ከዛ እንዴት ከተፈጥሮ ጋር ጎን ለጎን መኖር እንደምትችሉ በተግባር ታያላችሁ። ይህ ፓኛ ፓራሚ ሆነ።
ሌላው ካንቲ ፓራሚ፣ መታገስና ችሎ የማሳለፍ ባህሪ በውስጥ ማሳደግ።
እንደዚህ አይነት ኮርስ ስትሳተፉ 100 ወይም 200 ተማሪዎች አንድ ላይ ተቀምጠው ሜዲቴሽን ሲለማመዱ እናንተ ሌሎችን ላለመረበሽ ጥረት ታደርጋላችሁ።
ነገር ግን ሌሎች እናንተ ሊረብሹ ይችላሉ።
የሆነ ሰው ማሳል ወይም ስቅታ ወይም ማግሳት ወይም ሌላ ነገር ይጀምራል።
ከዛ እናንተ በጣም ትበሳጫላችሁ። እነዚህ የማይረቡ እብዶች ለምንድን ነው ሰው የሚረብሹት እያላችሁ።
ከዛ በድንገት ስታስቡት እዚህ እኮ የመጣሁት ክፋት ላመነጭ አይደለም፣ ማመንጨት ያለብኝ ፍቅርና ርኅራሄ ነው። ይህ ሰው ወይ የማይገባው ደንቆሮ ነው ወይም ደግሞ በሽተኛ ነው እና ለምንድን ነው እኔ የምናደደው እያላችሁ ከንዴታችሁ ትላቀቃላችሁ። እግረ መንገዳችሁን ይህን ካንቲ ፓራሚ በውስጣችሁ እያሳደጋችሁ ነው።
ሌላው ሰቸ ፓራሚ፣ የእውነትን ባህሪ በውስጥ ማሳደግ።
እውነት በቃላት ደረጃ ጥሩ ነው። እዚህ ግን ጠለቅ ባለው ደረጃ፣ ረቀቅ ባለው ደረጃ ነው። እያንዳንዱ በነፃነት ጎዳና ላይ የምትራመዱት እርምጃ እውነትን የተመረኮዘ መሆን አለበት። ቡዳው ጎተማ የቀመሰውን እውነት አይደለም፣ ወይም ኢየሱስ ክርስቶስ የቀመሰውን እውነት አይደለም፣ ወይም ማስተማሪያችሁ የቀመሰውን እውነት አይደለም የምትመረምሩት። ራሳችሁ በሰውነታችሁ ላይ ከጊዜ ወደ ጊዜ የምታዩት እውነት ቀስ በቀስ ወደ መጨረሻው እውነት ያደርሳችኋል።
እና ይህ ፓራሚ በውስጣችሁ እየጠነከረ ይመጣል።
ሌላው አድታነ ፓራሚ፣ ጽኑ አቋምን የመከተል ባህሪ።
አንድ ሰው እንደዚህ አይነት ኮርስ ሲሳተፍ መጀመሪያ የሚወስደው ጽኑ አቋም ለመጪዎቹ 10 ቀናት የፈለገው ቢመጣ ከዚህ አልሄድም ብሎ ነው።
በሁለተኛው ቀን ለማምለጥ አልሞክርም፣ በስድስተኛው ቀን ለማምለጥ አልሞክርም፣ በማንኛውም ቀን ለማምለጥ አልሞክርም፣ የፈለገውን አይነት የአእምሮ ቀደዳ ለማካሄድ ዝግጁ ነኝ ይላል።
ሌላ አዲታነ ወይም ጽኑ አቋም፣ እዚህ ያሉትን ሁሉንም ሕጎች፣ መመሪያዎች፣ ስነ ስርዓቶች በፕሮግራሙ መሰረት እከታተላለሁ።
ሌላው አዲታነ ደግሞ የቪፓሻና መመሪያ ከተቀበላችሁ በኋላ የሚመጣው ነው።
በቀን 3 ጊዜ ለአንድ ሰዓት ያህል እግራችሁን አታንቀሳቅሱም፣ እጃችሁን አትከፍቱም፣ አይናችሁን አትገልጹም። የፈለገው ህመም ሰውነታችሁን ቢያማችሁ አቀማመጣችሁን አትቀይሩም። ይህ በጣም ጥሩ ፓራሚ ነው። ወደፊት በህይወታችሁ ላይ በጣም ይረዳችኋል። ባለጽኑ አቋም ያደርጋችኋል።
እንዲገባችሁ የሚያስፈልገው ይህ ሰው ጎተማ ከአእምሮ ጉድፍ ሙሉ በሙሉ ነፃ ሊወጣ ሲል ያም ምሽት ዛፍ ስር ሄዶ በአዲታና ወይም ጽኑ አቋም ሲቀመጥ
አቀማመጤን አልቀይርም። ለአንድ ሰዓት ወይም ለሁለት ሰዓት አይደለም፣ ሙሉ በሙሉ አእምሮዬ እስኪበራ ድረስ። ሲፈልግ አመታት ይውሰድ፣ ሲፈልግ አጥንቴ ብትንትኑ ይውጣ፣ ጉዳይ አይደለም። አቀማመጤን አልቀይርም ብሎ ነው የተቀመጠው። እና እናንተ እዛ ደረጃ ላይ ደርሳችሁ ልክ 10 ደቂቃ እንደተቀመጣችሁ ህመሙ ሲጀምር በቃ በቃ ሌላ ጊዜ እቀመጣለሁ ብሎ ማለት ምንም አይቻልም። ስለዚህ ለብዙ ህይወቶችን አዲዳነ ፈርሚ በውስጣችሁ ካጎለበታችሁ በኋላ ጊዜያችሁ ሲደርስ በጽኑ አቋም ቁጭ ትሉና ከዛ በድል ትወጣላችሁ። ይህ እጅግ በጣም ጠቃሚ ፈርሚ ነው። ሌላው ሜታ ፈርሚ፣ ነገ ይህን ቴክኒክ ትማሩታላችሁ። ፍቅር ለሁሉም ፍጡራን፣ ርኅራኄ ለሁሉም ፍጡራን። ከልጅነታችን ጀምሮ ጎረቤታችሁን ውደዱ፣ ጎረቤታችሁን ውደዱ እየተባልን ያደግ ነው። ስለዚህ በላይኛው የአእምሯችን ክፍል ኦ ጎረቤቴ ደስተኛ ሁን፣ ኦ ጎረቤቴ ሁሉ ነገር ይሳካልህ እንላለን። ግን ውስጣችን በዚህ ሰው ጥላቻ ስለተሞላ ከውስጥ ለእኔ ስትል ገሃነም ግባ፣ ወይ ጎረቤቴ ለእኔ ስትል ገደል ግባ እንላለን። ይህ ምንም አይጠቅምም። ይህን የፍቅር ባህሪ በውስጣችን ምንም ልናጎለብተው አንችልም። ምክንያቱም በጥልቅ የሚገኘው ውስጣዊ አእምሮ ከላይኛው አእምሮ ጋር ሲተያይ እጅግ በጣም ጠንካራ ነው። ዝም ብሎ ላይላዊ ሜታ የምትለማመዱ ከሆነ ይህ ምንም ፓራሚ አይሆንም። ለ9 ቀናት ይህን የሜዲቴሽን ቴክኒክ በመለማመድ አእምሯችሁን ስታጸዱና በላይኛውና በውስጠኛው አእምሮ መካከል ያለውን ግድግዳ ስትሰብሩ ቆይታችሁ ነገ ይህንን የሜታ ቴክኒክ ስትማሩ ሁሉም ፍጡራን ደስተኞች ይሆኑ፣ ሁሉም ፍጡራን እኔ ያገኘሁትን ደስታና ሰላም ይካፈሉ ስትሉ በውስጣችሁ ምንም መጥፎ ነገር የለም እና ይህ በውስጣችሁ የፍቅር ባህሪን ያዳብራል። ይህ ሜታ ፓራሚያችሁን ያዳብራል። ሌላው ኡፔካ፣ በሚዛናዊ አእምሮ ሁሉን ነገር የማጤን ባህሪ። ይህን ቴክኒክ ስትለማመዱ በሰውነታችሁ ላይ ለሚፈጠረው ማንኛውም ስሜት ኡፔካ ኡፔካ፣ ደስ የሚል ደስ የማይል ወይም በሁለቱም መካከል የሚሰማ ተራ ስሜትን በኡፔካ ወይም በሚዛናዊ አእምሮ ማጤን አለባችሁ። ውጭ ስትኖሩና በሕይወታችሁ ውጣ ውረድ ሲያጋጥማችሁ ነገሮችን በተረጋጋ አእምሮ ትጋፈጣላችሁ። ያ ግን የሚካሄደው በላይኛው የአእምሮ ክፍል ነው። እዚህ ግን ነገሮችን እያጤናችሁ ያላችሁት በውስጠኛው የአእምሮ ክፍል ነው። የሰውነት ስሜቶች የሚቀመሱት በውስጠኛው የአእምሮ ክፍል ነው። ስለዚህ ይህን የውስጠኛው የአእምሮ ክፍል ጭፍን ምላሽ እንዳይሰጥ እያሰለጠናችሁት ነው እና ይህ ፓራሚ ይሆናል። ሌላው ዳና ፓራሚ፣ ስጦታ፣ ችሮታ፣ ልገሳ። ለቤተሰብ አስተዳዳሪ ጭንቅላቱን ሙሉ በሙሉ ከጉድፍ አጥርቶ ነፃ ለመውጣት በጣም ከባድ ነው። ለምን? ዋናው ችግር የቤተሰብ አስተዳዳሪ ልክ እንደ መነኩሴ ምግብ እየዞረ በመለመን ፋንታ ጠንክሮ መስራት አለበት እና በትክክለኛው መንገድ ገንዘብ አግኝቶ ሕይወቱን ማሸነፍ አለበት። እንዲሁም በሱ ስር ያሉትን በደንብ ማስተዳደር አለበት። ነገር ግን ስራ እየሰራ ገንዘብ በብዛት ማግኘት ሲጀምር ጉራውን መንፋት ይጀምራል፣ ደረቱን ያሳብጣል። ሕይወት እኔ በጣም ብልህ ነኝ፣ ጎበዝ ነኝ፣ ለዚህ ነው እንዲህ ልበለጽግ የቻልኩት፣ ሌሎች ግን ደካሞች ናቸው፣ እኔ እንዲህ ነኝ፣ እኔ እንዲህ ነኝ እያለ ጭንቅላቱን በጉራ ይመረዛል። ጉራና ኩራት እያለ ደግሞ ጭንቅላትን ከጉድፍ አጥርቶ ሙሉ በሙሉ ነፃ መውጣት በፍጹም አይቻልም። ታዲያ እንዴት ነው ከዚህ ጉራ የምንላቀቀው? በአንድ በኩል ገንዘብ መገኘት አለበት፣ በሌላ በኩል ደግሞ ይህ ገንዘብ አእምሮን በኩራት ይመርዛል። እንዲህ ነው ቅዱሳን የሚመክሩት፣ ገንዘብ ስታገኙ ገንዘቡ የእናንተ ብቻ አይደለም። እርግጥ ነው ለቤተሰብ ማስተዳደሪያ የተወሰነ አስቀርታችሁ የቀረውን ለሌሎች እርዱበት። ሌሎችም የእኔ ትርፍ ተካፋይ ይሁኑ ያላችሁ ሌሎችን መርዳት ስትጀምሩ ጉራችሁ እየቀነሰ ይመጣል። እንደዚህ አይነት ኮርስ ላይ ለአስር ቀን ጉራቸውን ሲያማሙ አእምሯቸውን ሲያጣሩ ከርሞ ሰዎች ልክ በአስረኛው ቀን አቅማቸው የፈቀደውን ያህል ስጦታ ይሰጣሉ። የገንዘቡ ልክ ይብዛ ይነስ ምንም ጥቅም የለውም። ዋናው ጉዳይ ብቻ በምትኩ ምንም ነገር ምላሽ ሳይጠብቁ በንጽህና አእምሮ መስጠቱ ላይ ነው። ይህን ዳና በመስጠታችሁ ምክንያት አንድ ነገር ስትጠብቁ ስጦታው ንጹህ አይሆንም። ፍቅራችሁ አንድ ነገር በምላሹ በመጠበቅ ከሆነ ንጽህናውን ያጣል። አገልግሎታችሁ አንድ ነገር በምላሹ በመጠበቅ ከሆነ እንዲሁ ንጽህናውን ያጣል። በተመሳሳይ ሁናቴ ይህ ዳና አንድ ነገር በምላሹ በመጠበቅ ከሆነ አሁንም ንጽህናውን ያጣል። እኔ በጣም ብዙ ዳና ስለሰጠው ለእኔ አንድ ቆንጆ ክፍል በስሜ መገንባት አለበት። ሁሌ እኔ ስመጣ የማርፈው እዛ ክፍል ነው። እኔ ከሌለሁኝ ምንም አይደል፣ ሌሎቹ ሊጠቀሙበት ይችላሉ። ግን እኔ ስመጣ እዛ መኖር አለብኝ። ሁሌ ኮርስ ሲካሄድ ቢሞላም ባይሞላም እኔ ከፈለግኩኝ መሳተፍ አለብኝ። ሁሌ አንድ ነገር መጠበቅ። ወይኔ በጣም ብዙ ገንዘብ ስለረዳው በዚህ ፎቅ ላይ ስሜ በትልቁ በአቶ ጎይንካ የተለገሰ ተብሎ መጻፍ አለበት። እንደዚህ አይነት እብደት የሚመጣበት ምክንያት አንድ ሰው ዳማ ምን እንደሆነ ስለማያውቅ ነው። ሰዎች እድሜ ልካቸውን የሚያደርጉት ይህንን ነው። እዚህ ለ9 ወይም ለ10 ቀናት ያህል ጉራችሁን ስታማሙ ቆይታችሁ ነገ ስጦታ ስትሰጡ የምሰጠው ማንኛውም ስጦታ ሌሎችን ለመርዳት ነው። ሌላ ሰው በለገሰው ስጦታ ምክንያት እኔ ብዙ ጥቅም እንዳገኘው ሁሉ እኔም የምሰጠው ስጦታ ሌሎችም ይህን በጣም ውብ ዳማ ተምረው እንዲጠቀሙበት ይሁን ብላችሁ በዚህ አይነት ሁናቴ በንጹህ አእምሮ ሌሎችን ለመርዳት የሚሰጥ ችሮታ፣ ሌሎችን ከመከራ ለማውጣት የሚሰጥ ችሮታ በጣም ጥሩ ችሮታ ነው። ይህ በአእምሯችሁ ውስጥ ይህን ዳና ፓራሚ ያሳድጋል። ግን ለጉራ የሚሰጥ ስጦታ ምንም ጥቅም የለውም። አንድ ሰው ይህን ኮርስ ሊሳተፍ ሲመጣ እነዚህን ፓራሚዎች ለማጎልበት በጣም ጥሩ አጋጣሚ ያገኛል። እዚህ መታችሁ ሜዲቴሽን ስትለማመዱ አእምሯችሁን ከግዱፍ ታጸዳላችሁ። እንዲሁም እነዚህን 10 ፓራሚዎች በማጎልበት አእምሯችሁን ታጠነክሩታላችሁ። ብዙ ሰዎች ነፃ ጉልጋሎት ለ10 ቀናት ለኮርስ ተሳታፊዎች ለመስጠት እዚህ ይመጣሉ። እነዚህ ሰዎችም እነዚህን 10 ፓራሚዎች በውስጣቸው ያጎለብታሉ። እዚህ ነፃ አገልግሎት ሲሰጡ አእምሯቸው በእነዚህ ፓራሚዎች እየዳበረ ይመጣል። ጠብታ በጠብታ እነዚህን 10 ብርጭቆች፣ ትንሽ ብርጭቆ ወይም ትልቅ ደንበጃን ብቻ የሚገባችሁትን ያህል ሙሉት። ልክ እንደ ቡዳ ሳማ ሳምቡዳ ለመሆን ማለትም ቴክኒኩን ራሳችሁ ተመራምራችሁ ደርሳችሁበት ሌሎችን ለማስተማር ፓራሚያችሁ በደንበጃን መሞላት አለበት። በዛ ላይ በጣም ረጅም ጊዜ ይወስዳል። ነገር ግን ራሳችሁን ብቻ ነፃ ለማውጣት ፓራሚ በትንሹ ብታጠራቅሙ ይበቃል። እነዚህ 10ም የአእምሮ ባህሪዎች ሙሉ በሙሉ መሟላት አለባቸው። እንደዚህ አይነት ኮርስ ላይ ጥሩ አጋጣሚ ታገኛላችሁ። ባገኛችሁት አጋጣሚ በደንብ ተጠቀሙ። ሌላ ጊዜ ኮርስ ለመሳተፍ ስትመጡ አስታውሱ፣ የምትመጡት ለቅዳሴ ወይም ለሃይማኖት ስነ ስርዓት አይደለም። እዚህ የምትመጡት ፓራሚዎቻችሁን ለማሟላት ነው፣ ሕይወታችሁን በጥሩ መንገድ ለመቀየር። ዳማን በሕይወታችሁ ላይ ተጠቀሙበት። እነዚህ 10 ፓራሚዎች የሚረዳችሁ ለመጨረሻው ግብ ብቻ ሳይሆን በዕለት ተዕለት የሕይወት ሂደታችሁም ጭምር ነው። አንድ ችግር ሲያጋጥማችሁ ከ10ሩ በአንዱ ባህሪ ስትጠቀሙ ታይታላችሁ። ምክንያቱም እነዚህ በጣም ጥሩ ባህሪዎች ናቸው። ንጹህ አእምሮ እነዚህ ባህሪዎች ያስፈልጉታል። እና በልምምድ ይህንን ልታጎለብቱት ትችላላችሁ። ሁሉም አስሩን ፓራሜትሮች ሙሉ በሙሉ እንዲሟሉላችሁና አእምሯችሁ ከግድፍ ነፃ እንዲወጣ አመኝላችኋለሁ። ሁላችሁም ከዚህ ከመከራ ቀንበርና ከአእምሮ ግድፍ ሰንሰለት ነፃ ወጣችሁ እውነተኛ ሰላም፣ የተጣጣመ ኑሮ፣ እውነተኛ ደስታን ለመቅመስ ያብቃችሁ።
Buh.